ልኝ ውዳድ ማጦቻችን እንግዲህ የኢትዮጵያ ድምጽ ሬዲዮ ግዜውን ተብቆ በዛሬው ለት የሁድ ፕሮግራሙን ጀምሯል። እስከ 6 ሰዓት ከኛ ጋር እንደምትቆዩ ባለሙሉ ተስፋ ነን። በዛሬው ፕሮግራማችን 4 ሰዓት ተኩል ገደማ ላይ የስዊድን የሶሻልና የጤና ጥበቃ ሚኒስትሯን ወይዘሮ ሌና ሃልንግሬን በቀጥታ ከኛ ጋር በስልክ ይወያያሉ። ጥያቄዎች ካሏችሁ፣ መልእክት ካሏችሁ፣ አስተያየት ካላችሁ አጥር አርጋችሁ ከዛ ቀደም ብሎም ቢሆን በዛው ሰዓት ሞርወር ትችላላችሁ። እሳቸውን የጋበዝነው ከኢትዮጵያኖች ጋር እንዲወያዩ ነው። ጥያቄዎች፣ ሐሳቦች፣ አመለካከቶች እንዳሏችሁ እናውቃለን። ግን ይሄንን ነገር በየቤታችሁ ይዛችሁ ቁጭ ከመትሉና ሁኔታው ካለፈ በኋላ እንዲህ አልተደረገም ከመንባባል በቀጥታ የኢትዮጵያ ድምጽ ሬዲዮ አቅርቦላችኋል። እኚህን ሴትዮ በአሁኑ ሰዓት የአንድ ደቂቃም ጊዜ የላቸውም፣ ግን ከኛ ጋር ለመወያየት ቀርበዋል። ይሄው እንግዲህ ፈረሱም ይሄው ሜዳውም ይሄው ብለናል። በሌላ በኩል ግን ኢትዮጵያ ኮሚኒቲ ወይም ኢትዮጵያ ሬዲዮ ምንም ማረግልንም ወዘተ የሚል ሐሜታውን ትታችሁ ክፍት ነው። ጠይቁ፣ አስተላልፉ ጥያቄያችሁን ለሚኒስትሯ በቀጥታ ይቀርብላችኋል። ጊዜ ከፈቀደልን የኢትዮጵያው ተወካያችን በቀጥታ ቃል አቀባያችን በቀጥታ የላከልን አለ። ሞዛምቢክ ውስጥ ደቡብ አፍሪካ ሞዛምቢክ ውስጥ ስለሞቱ 64 ኢትዮጵያውያን ሁኔታ ያቀናበረውንና ከኢትዮጵያ ባለስልጣኖች ጋር ያደረገውን ውይይት ስለዚህ ጉዳይ ጊዜው ከፈቀደልን እናሰማቸዋለን። በተረፈ እዚህ ስቱዲዮ ውስጥ እንግዲህ ስለ ሙስና እስክንድር እና ሌሎቻችን እንወያያለን ብለናል። አጠር ያለ ውይይት ኢትዮጵያ ውስጥ የሙስና ኮሚሽን ጸረ ሙስና ኮሚሽን ተቋቁሟል። ግን ይሄ ኮሚሽን የሚመረው ሙስና በሚሰሩት ሰዎች ስለሆነ ምንም አይነት ሙስና ሊቋቋም አልቻለም የሚል አስተያየት አለና ይሄንን አጥር ያለ ውይይት እናደርጋለን ብለናል። በተረፈ ግን የዛሬው ውይይታችን በአብዛኛው ስለ ኮሮና ላይ ነው። እንደምንሰማው ከሆነ ኢትዮጵያኖች ምንም እንኳን በተለያየ መንገድ በኢትዮጵያ ድምጽ ሬዲዮም ቢሆን ስለ ኮሮና አደጋ ያለውን ምን መደረግ እንዳለበት በተደጋጋሚ የተነገረ ቢሆንም በአማርኛ ቋንቋ ያስረዳን ቢሆንም አዋቂዎችን አቅርበን ያወያየን ቢሆንም አሁንም ቢሆን ኢትዮጵያኖች በብዛት እንደተያዙ ጭምጭምታ እየሰማን ነው። ግዴለሽነት ያለ ይመስላል። ይሄ በሽታ ሰውን አይመርጥም። ድሃ ሀብታም፣ ረጅም አጭር አይልም፣ ሁሉንም ነው የሚያጠቃውና እንጠንቀቅ እንላለን። ስለዚህ ጉዳይ እንወያያለን። አሁን እንደምንሰማው ሰው ጭራሽ ጭፈራም የሚያምረው አለ ይባላል። ብዙ ልጆች ተይዘዋል፣ ብዙ ሰው ተይዘዋል የሚል ወሬ እንሰማለን። ይሄ ለምን ሆነ? ይሄ እንዳይሆን የሚደረጉትን ጥንቃቄዎች ማድረግ አቁመን ነው? ትተን ነው? ወይስ ለማናውቅ ነው? ወይስ የናቅን ነው? ለምንድን ነው? ወገን እንዲጎዳ አንፈልግምና ስለዚህ ውይይት እናደርጋለን። አስተያየት ካላችሁ፣ መልእክት ካላችሁ፣ ጥያቄ ካላችሁ በስልክ ቁጥር 0819100 እየደወላችሁ እንድንወያይ አደራ እንላለን። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትቆዩ ባለሙሉ ተስፋ ነን። መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር እያለን ፕሮግራማችንን በዚች አዲስ ሙዚቃ እጅ እንንሳ። መጨባበጥ ይቅር ነው መሰለኝ የሚለው አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። በዚህ አጋጣሚ በዚህ ሬዲዮ አማካኝነት ብዙ በእኛ እምነት ጠቃሚ የሆኑ መልእክቶች ተላልፈዋል። በተለይ ኮሮናን በተመለከተ ብዙ አድማጮቻችንም ምን አለ በቫይበርና በተለያዩ የሶሻል ሚዲያዎች ላይ እነዛን እየቆረጣችሁ ብታስገቡልና እንዳጋጣሚ በቀጥታ ሲተላለፍ እድል ያላገኘን ለማዳመጥ ገብተን እንድናየው ያሉን ሰዎች አሉ። ግን የኛ አቅም የተወሰነ ነው። በተቻለ መጠን እኛ ምን ይችላል ለማድረግ እንሞክራለን። ከተባበርን ግን ሁሉንም ማሳካት እንችላለን። በአይቲ ችሎታ ያላችሁ ትንሽም ብትሆን ጊዜ ያላችሁ በቀን ግማሽ ሰዓት ወይንም በሳምንት አንድ ሰዓት ለህዝብ ለዚህ ላለው ኢትዮጵያዊ በሌላም ላለው ኢትዮጵያዊ ለመርዳት ፍቃደኛ የሆናችሁ ኢትዮጵያኖች በዚህ ችሎታ ያላችሁ ብትተባበሩን እነዚህን ጠቃሚ የሆኑ መልእክቶች ባጭር በቫይበርና በፌስቡክ በተለያየ መልአክ እንችላለን። ለዚህ ግን እርዳታ ያስፈልገንና ለዚህ እባካችሁ ተባበሩን። ይሄንን ልንረዳ ፍቃደኛ ነን የምትሉ ወገን ለወገን መረዳዳትን የምታምኑበት ኢትዮጵያኖች ከግለኝነት ውጪ ለራስ ብቻ ከመሰብ ውጭ ብዙ ሚሊዮን ኢትዮጵያኖች አለን እምናስብና ይሄን ለመርዳት ፈቃደኛ ሆናችሁ ሬዲዮን እስተላለፍ በ0819100 ደውሉልንና ይሄንን ጠቃሚ የሆኑትን ፕሮግራሞች በቫይበርና በሌሎች የሶሻል ሚዲያዎች እንድታስተላልፉ ትረዱናላችሁ ብለን እናምናለንና ደውሉልን። አሁን እንግዲህ እስቲ መጀመሪያውን ውይይታችን እናረጋለን። የመጀመሪያው ውይይታችን ኢትዮጵያ ውስጥ የጸረ ሙስና ኮሚሽን ተቋቁሟል። ግን ይሄን ኮሚሽን የሚያካሂዱት ሙስና የሚያካሂዱ የነበሩ ናቸው። ስለዚህ ጸረ ሙስናው ቀልድ ሆኗል ይላሉ። እስቲ እንስማቸው ውይይታቸውን። እስክንድርና ቢንያም እንዲሁም ቀጥሉ። ዮናስም ቀጥሉ።
ኦኬ። ለናነሳ ዛሬ ፈልግነው ነጥብ የመደመር ጉዞ ማንን ይዞ በሚልና በዚህ ዙሪያ ላይ ደግሞ ባለፉት አብዛኛው የኢትዮጵያ ክልሎች ሰልፍ አድርገው ነበር። እንግዲህ ያው ድጋፍ ሰልፍ አድርገዋል። ግማሽ የተለያየ ነገር ቢኖርም ዋና ነጥባችን ማንን ይዞን በሚለው ላይ ለምሳሌ የአራት መንግስት እንትኖችን ማንሳት ፈልጋለሁ። ተቋማትን የጸረ ሙስና ኮሚሽን እንግዲህ የቀድሞ የተቋቋመ የጸረ ሙስና ኮሚሽን ነው። ይህ ኮሚሽን ባለበት ጊዜ ከፍተኛ ከ30 ቢሊዮን ዶላር በላይ በግለሰቦች በባለስልጣኖች ተዘርፎ ወጥቷል። እስካሁንም ድረስ ይህንን ጥቆማ ሲደርስ ያንን ጥቆማ በትክክለኛው መንገድ ጥቆማን ተቀብሎ እርምጃ የሚወስዱ ለሀገራቸው ለህዝባቸው ሉዓላዊነትን እና ፍጹም ታማኝ የሆኑ ሰዎች ምን ያህል ናቸው የሚለው መንግስት ምን ያህል ትኩረት ሰጥቶበታል የሚለው ነው አንደኛው ማየው። ምክንያቱም ብዙ ገንዘብ ወጥቷል። እስከ አይሮፕላን መርከብ ድረስ ተራየት የመሸጥ ሁላ ተታይቷል። ይህ ምን ያህል ለዚህ የመደመር ጉዞ ብልጽግና ለማሳካት የሚችለው ምን ያህል ነው የሚለው ነው አንዱ። ሁለተኛው ነጥብ በዚሁ ላይ አብሮ ማንሳት የፈለግኩት እንወያይበታለን አንድ ላይ የእንባ ጠባቂ ኮሚሽን ነው። ይህ የእንባ ጥበቃ ኮሚሽንም የእንባ ጠባቂ ኮሚሽንም ጸረ ሙስናም ኮሚሽን በአዋጅ ነው የተቋቋሙ ሲሆን ነገር ግን አሁን ህዝብ አብዛኛው ህዝብ የተመረጡት ማለት ነው በስልጣን ላይ ያሉት በወረዳም በክፍለ ከተማ ላይ በሁሉ ላይ ያሉት እንባ መጠበቅ ሳይሆን እንባ ጠባቂ ኮሚሽን ያቋቁማቸው እንባ እንዲያስለቅሱ ያቆማቸው ነው የሚመስለው። ብዙ ህዝብ በወረዳ በክፍለ ከተማ ላይ በክልል ላይ ብዙ ህዝብ እያለቀሰ ነው። የህዝብ አገልግሎት በትክክለኛ እያገኘ አይደለም። ሁለተኛውም አንዱን ለመጠቆም መፈልገን እንትን ነው እንዴት ነው እነዚህ ሰዎች ምን ያህል ለሀገራቸው ለህዝባቸው ወይም ለመጣው ለውጥ ምን ያህል ድጋፍ ያደርጋሉ የቀድሞ ችግር አሁንም እየቀጠለ ነው በሚለው ነው። በሶስተኛ ደረጃ ኒስ ነው የደህንነት ባለስልጣንን እንትን ይዛ ላይም የቀድሞ የነበሩ ችግሮች አሁንም አሉ። ብዙ ጥቆማዎች ይደርሳሉ። እነዛን ጥቆማዎች ምን ያህሉ እዛ ውስጥ የሚሰሩት ናቸው ይህንን ነገር እያስፈጸሙ በትክክል እየተካሄደ ያለው ብዙ የመሳሪያ ዝውውር አለ። በባንኮች የገንዘብ ዝውውር ገወጥ አለ። ብዙ ህዝብ ብዙ ንጹሃን ዜጎች እየሞቱ ነው። ይሄንንና በመጨረሻ ላይ ደግሞ በኤምባሲና በቆንስላትና በአምባሳደርሽ ላይ ያም መንግስት ያወጣው ነገር አለ። ምንድነው ያወጣው? ማንኛውም ኢትዮጵያዊ ዜጋ መታወቂያ የማግኘት ሰርቪስ አገልግሎት የማግኘት በቀላሉ ነው። ግን ይሄን አገልግሎት ህዝብም አሁንም ከፍተኛ ችግሮችን ህዝብ ያማረረ እንዴት እየተደረጉ ያሉ በፖለቲካ ውቀት ሳይሆን በብቃትና ለሀገር ለህዝብና ለሀገር የሚያስቡ ሰዎች ምን ያህል ሆነው ነው ይግዙ እየተካሄደ የሚለው ለመጠቆም ያህል ነው። በዚህ ላይ
እሺ አመሰግናለሁ። አሁን የተከስከው ነገር ኦልሞስት አራቱም የሚባሉ ተቋማቶች የዲሞክራሲ ተቋማት ነው የሚባሉት ወይም ደግሞ የፖለቲካ ተቋማት አይደሉም። አሁን ጸረሙስና ምናልባት እዛ ላይ አብረው የሚጨመረው ሰብአዊ መብት ኮሚሽን የሚባል አለ። በአዋጅ የተቋቋሙ ናቸው። አብዛኛውን ጊዜ እነዚህ አይነት ተቋማት የፖለቲካ ተጽኖ ወጣ ከፖለቲካ ተጽኖ ወጣ ብለው በግለሰብ አመራር በችሎታ በሜሪት መተዳደር ያለባቸው ነው። እኛ ሀገር ግን አብዛኞቹ አሁን ለምሳሌ የደህንነት ተቋም ለምሳሌ በሌሎች ዓለሞች ላይ ከየትኛውም የፖለቲካ ፓርቲ ጋር አፊሊየትድ አይደለም። መንግስት ቢቀያየርም የደህንነት ተቋማቸው ጠንካራ ሆኖ ይቀጥላል። ለሚሰጠው ለፓርቲ ሰርቪስ የፓርቲ ሰርቪስ አይደለም የሚሰጠው። ግን ነገሩ በተገለጠው ስለሆነ እንዳልከው እኛ ሀገር የእንባ ጠባቂ የሚባለው ሙሾ ደርዳሪ፣ ጸረ ሙስና ኮሚሽን የሚባለው ራሱም የሙስና ጸረ ሳይሆን የሙስና ኮሚሽን እነዚህ አይነት ነገሮች አሉ። በተለይ ደግሞ ከለውጥ በኋላ ወይም ብልጽግና የሚባለው ፓርቲ ወይም ደግሞ ይሄ ለውጥ ተብሎ የተጀመረው ጉዞ ከተጀመረ በኋላ በእነዚህ ተቋማት ላይ ያለው ድክመት ምንድነው? ኦልሞስት እነዛን ሰዎች ይዞ የመቀጠል በእነዛ ሰዎች ላይ ወይም ተቋሙ ለተመሽ አብዛኞቹ ተቋማት ላይ መሻሻል እየተደረገ ነው። በብዛት
ተምታድሶ አልተደረገም ወይስ ደም በዚያ በትምህርት በእውቀት ደረጃ እንደው በዚህ ላይ ምን አስተያየት አለብኝ? አምራ
ምናልባት እንዳልኩ ነው አንዳንዴ የኮታ ፖለቲካ ነው እኛ ጋር ያለው የኮታ አንዳንድ ተቋማት ዝም ብሎ ፎር ዘ ሴክ ኦፍ ለመኖር ነው እንጂ በትክክል አሁን ትልቁ ምሳሌ ሰብአዊ መብት ኮሚሽን በዚህ መንግስት አሁን በቅርብ በብልጽግናው ለውጥ ተደርጎበታል። አዲስ አመራር አምጥተዋል። ዶክተር ዳንኤል መሰለኝ የመጣው ቢሆንም ግን ሲስተማል አላሰራው እንደሚያስብ አይደለም የሰራውና ችግሮቹ ምንድነው? አንደኛ መዋቅራዊ የሰው መለወጥ ብቻ አይደለም፣ ሰውየው ራሱ ቢመጣ ምን ያህል ኢፌክቲቭ ይሆናል፣ አብረውት ያሉት ሰዎች ምን አይነት ናቸው፣ በዛው በአብዮታዊ ዲሞክራሲ የተቃኙ ሰዎች ናቸው። እስካሁን ድረስ ከአብዮታዊ ዲሞክራሲ አስተሳሰብ ያልወጡ ወይም አብዮታዊ ዲሞክራሲ ልክ ነው ብለው ያስባሉ፣ ይሄ መንግስት ደግሞ ነው አብዮታዊ ዲሞክራሲ ልክ አይደለም ብለው የሚያስቡና እነዛና በዛ ቅኝት ውስጥ ያሉ ግለሰቦች ቢለዋወጡ ተቋሙን መለወጥ አይችሉም። ዮናስ የሚጨምረው ነገር ካለ
እኔም አርባ ከተነሱ ሐሳብ ላይ የተጨማሪ የማድርገው ነገር በተለይ ደህንነትን በተመለከተ ነው። በርግጥ ያነሳችሁ ነገር በመገደው ደህንነትን በተመለከተ አሁን ባለው ሁኔታ ላይ ከነበረው አቅም ያጣና የተፈሰፈሰ ነገር ነው የሚያሳባለኝ። ምክንያቱም ጀነራሉ ሲገደሉ የደህንነት አቅም የክልል ባለስልጣናት ሲገደሉ ቀድሞ መረጃ የለውም። የተማሪዎች ሲታገቱ ቀድሞ መረጃ የለውም። ከቱርክ የተሰራ የመሳሪያ ሱዳንን አልፎ ጎጃምን አልፎ ጎንደርን አልፎ እስኪ አዲስ አበባ ሲገባ ድረስ አዲስ አበባ ብሮች መግቢያ የሚያዝበት ሁኔታ ላይ ነው። የደህንነት ተቋሙ በፊት ከነበረው የተፈሰፈሰና አቅም ያጣ ይመስለኛል። ምናልባት አሁንም የብልጽግና ፓርቲ እነዚህ ሰዎች ማሳደድና መከታተል ስለጀመረም ይመስለኛል ምናልባት ያ ነገር የተፈሰፈሰው ነው።
ካነሳው አይቀር ምን ያህል ይሄ ብቻ ለምሳሌ መረጃው ይደርሳል ደህንነት ደፍሶት ምን ያህል ለሀገር ሉዓላዊነትና ለህዝብ ደህንነት በታማኝነት ምን ያህል ሲሰራል መረጃው የመደረፋውን አንተ እንዳልከው ለምሳሌ የመሳሪያው ሁለት ኮንቴነር መሳሪያ እስከ አዲስ አበባ እስኪገባ ድረስ እንደዚህ ሆነ። ግን መረጃው ደርሶስ ከአለመግባቱ እስከዚህ በፊት እንዴት ነው መረጃውን በትክክል እነዚህ ሰዎች
እሱ እኮ ነው አለመግባቱን ከሆነም እኮ ማረጋገጥ አይቻልም። ሁለት ኮንቴነር የተያዘው በምናልባት በተደረገው ክትል ሊሆን ይችላል፣ አመልክ ውጤት ሊሆን ይባል ይችላል። ግን ከዛ በፊት ግን እነዚህ ሁለት ኮንቴነሮች ከመያዛቸው በፊት ግን በተደጋጋሚ የአዲስ አበባ መግቢያ በሮች ጋር የተለያዩ የቱርክ ሰራሽ ጥይቶች ይያዙ ነበር። በማዳበሪያ ሙሉ በብዙ በኤፌሳር የተጫኑ ብዙ ጊዜ የምናያቸው ነገሮች አሉ። ግን ኢንኬዝ እነዚያ የተያዙ ናቸው እና ይህን ቦታ ከሱዳን መጥቶ ጎጃምን ጎንደርን አልፎ ጎጃምን ከዛ አልፎ እነዛን የመጡ ክልሎችን አልፎ እስኪመጣ ድረስ ግን የደህንነት ተቋሙ መረጃ የለውም ነበር እና በፊት ከነበረው ሁኔታ በተወሰነ መንገድ አቅም ያጣን የተልፈሰፈሰ የደህንነት ተቋም ያለ ይመስለኛል በአሁኑ ሰዓት። ሌላው ከዚህ ከሙስና ጋር ያዘጅት ነገር በፊት ከነበረው ነገር የተለየ ነገር እኔ በግሌ አላየሁም።
በእውነት ይቅርታ፣ የሙስና ምናልባት ሁለት አይነት ነው ያለው። ይሄ ዋይት ኮላር የሚባል በቢሮ በመንግስት ደረጃ የሚሰራ አለ፣ በተለያዩ ግሩፖች የሚሰራ አለ፣ ወይም ደግሞ በግል የሚሰራ ይመስለኛል። አሁን ላይ ባለው እስካሁን ባለችው ትንሽ ጊዜ ውስጥ በመንግስት በኩል የሚሰራው በተለይ መሬት ላይ ድሮ የነበረው ሙስና፣ በኢንቨስትመንት ላይ የነበረው ሙስና፣ ቤቶች ላይ የነበረው ሙስና የቀነሰ ይመስለኛል እኔ ፐርሰናሊ። ምክንያቱም አንዳንድ ቅን የሆኑ አመራሮች እንዳሉ እናያለን። አሁን በዚህ በተከሰተው የኮሮና
አዎ፣ ግን በጣም ይሄ ነገር ለሀገር ስጋት ነው። ከፍተኛ ታማኝነትና ለሀገር ፍቅር የሚታይክ ነው። በዛ ላይ
አብዛኞቹ ለውጡን ለማደናቀፍ በሚለው ቃል መንግስት የሚተከመውን ቃል ለመጠቀም ነው። ያንን ለማድረግ በጣም ብዙ ገንዘብ ተመድቦ በጣም በብዙ ቢሊዮን ገንዘብ ዶላር የተመጣውን መሳሪያ ይተናል ተመልክተናል። ያ ከመንግስት ካዝና ያወጣ እንደሆነ እሙን ነው ይሆናል ብዬ ማላስበው። ግን አሁን ያለው ችግር ከመንግስት በፊት ላይ መንግስት ነበር አብዛኛውን ነገር የሚሰራው ሙስናውንም ህጎት። ለምንድን ነው አሁን መንግስት ይሄኛው መንግስት ያያዘ ነው ሲባል እኮ እስከዛሬ 27 አመት እኮ ህጎት የመሳሪያ ዝውውር ሳይደረግ ቀርቶ አይደለም። የሚያዘዋውረው ግን ራሱ መንግስት ነበር ቼን ያለው። አሁን እኮ በሁለት አመት ውስጥ ከየትም መጥቶ አይደለም ይሄ ሁሉ ቼን ተፈጥሮ ከቱርክ ከሊቢያ ከሱዳን አሜሪካ ድረስ ቼን መዘርግተው እኮ ይሄን መሳሪያ ባንዴ እኮ አይደለም የሚመጣው ከዚህ በፊት ኮኔክሽን ስላላቸው ነው።
ኦኬ እዚህ ላይ በአንድ እንትን ለማለት አሁን እነዚህ ችግሮች እንዳሉ እናቃለም። ሙስናም በጸረ ሙስና ኮሚሽን በአጠባቂ ኮሚሽንም በሚስ ውስጥም በደህንነት ውስጥም በተለያዩ አሁን ባነሳናቸው በአራት ውስጥም ግን እንዴት ነው እንደው እንደ ሐሳብ እንዴት ነው የተሻለ ነገር ለመስራት መንግስትም ህዝብስ ምን ማድረግ አለበት በሚለው ደግሞ ወደ መፍትሄው ላይም ደግሞ እንወያይና
እንግዲህ ቁርጠኛ ሆነው አቋም መውሰድ ያለበት መንግስት ይመስለኛል። በተለይ አሁን ሙስና በሚፈጽሙ አካላት ላይ በፊት ከነበረው የተሻለ መሻሻል አለ ብዬ ሊበግላ አለ። ማንኛውም ሙስና በተለይ የሚሰራ ባለስልጣን አንድ ቦታ ለምሳሌ አንድ ክልል የሙስና ላይ ከተጠረጠረ ወይ እንደዚህ ከተነሳ ወይ የመሬት እንደዚህ ችግር ካለበት አምጥቶ ሌላ ክልል ላይ ሌላ ቦታ ላይ የሚሾበት ሁኔታ ነው ያለው በፊት ነበር የቀድሞ ስራት ያለግና አሁንም እነዛ ሰዎች እየተጠሉ ባለበት ሁኔታ ላይ በሙስና በተመለከተ ለውጥ ይመጣል ብሎ ማሰብ አይቻልም። ቁርጠኛ ሆነ የህግ ስርዓት ማቀፋችን ጠንካራ ካልሆነ በስተቀር በተለይ አዱ ባግራቱን ብንመለከት እንቻለን ብንመለከት ለሙስና ላይ ጠንካራ ያለ አቋም ህግ ነው ያላቸውና ምናልባት እንደነዛ አይነት ነገሮችን ወደኛ ሀገር ማምጣት ካልቻለ ግን አሁን በተለይ በዚህና ሰራዋል ወይ ደግሞ አጠፋዋል በሚለው መንገድ ሙስና ከሀገሪቷ ላይ ማጥፋት ይችላል።
በዛ ላይም ደግሞ በፖለቲካና በጥቅም የሚሰሩ ነገሮች ሳይሆን ያላቸው እውቀት ለሀገር ፍቅር ዝንባሌ ለህዝብም ያለው የመቆርቆር ሁኔታን ያገናዘበ መሆን አለበት። በፖለቲካ ቆማቸው በፖለቲካ አባልነት የሚደረገው እንትንም መቀነስ ያለበት ይመስለኛል።
ትክክል ነው።
ቤኒያም በዚህ ላይ ምን አስተባባ?
እንግዲህ አሁን እንላ ኦኬ እሺ።
ያው እንደ ይሄ በተለይ ደህንነትን በተመለከተ እንደ መፍትሄ መቀመጥ ያለበት ያልከው ነገር የፖለቲካ ልዩነት ሊኖር ይችላል በየትኛውም ፓርቲ ላይ ፓርቲ እንደ ፓርቲ ፖለቲካ ልዩነት ይችላል። ግን የደህንነት ተቋሙ የሚያገለግለው ወይ ሊያገለግል የሚገባው የደህንነት ተቋም የመከላከያው ኃይሉ ፓርቲው ይችላል ህዝብን ነው ህዝብን ማከለ ያደረገ የደህንነት ተቋም ላይ ያለው ያንዳንዱ የሀገራትን ጠንከር ያለ ከፓሪ ተገለው ለህዝብ እንደነት የሚያስጠብቁ የሀገር ሉዓላዊነት የሚጠብቁ የደህንነት ተቋሞች እንዳሉ ይታወቃል። በተለይ ሀገራት ላይና ምናልባት ብልጽግና ፓርቲ በዚሁ አካሄዱን ተከም የቀድሞ ከዋና ነገሮች ላይ ምናልባት በሙስናው እንጂ በተለያዩ ወንጀሎች የሚጠረጠሩ የደህንነት አገልግሎቱ መጥራት አይችልምና ከነሱ ጋር ተባብሮ መረጃ ባንዴ ማጥፋት ሳይሆን ስሩ ኢታም ስሩ ፕሮሰስ ለምሳሌ አሁን በደርግ ጊዜ በነመለከት የደርግ የነበሩት የደህንነት ባለስልጣናት ከአሁን ከ80ዎች በኋላ ያገሩትን በርስታን ከያዘው ከያዲጋ አብረው ሰሩ እንደነበር ታውቃለህና በዛ ደረጃ ማልባት ማስኬድ ቢቻል የኢትዮጵያን የደህንነት ተቋም ማጠናከር ይችላል። አለበለዚያ ግን መሰራም ሲገባ እዚህ አዲስ አበባ መውጫ በር ጋር ትንቅፍ የነቃ ዛሬ መሰራ ይከዛል ምትል ከሆነ ሴቶች የቱ ጋር መያዝ እንዳለባቸው ማታክ ከሆነ የክልል ባለስልጣናት ሲገደሉ መረመርጃይ ነው የማይደረው ከሆነ ጀነራሎች ሲገደሉ በአደባባይ ሰው ሲሞት ምንም ማታክ ከሆነ የጠነከረ የደህንነት ተቋም አለ ብሎ መናገር ላይቻል ይችላል። እኔም ወይ እዛ ለኢትዮጵያ ያንዳንዱ ዋስትና አለው ብሎ መናገር ይቻላል አይመስለኝም።
እሺ በጣም አመሰግናለሁ። ግን አንድ ነገር አሁንም ለማጠቃለል ያህል እንግዲህ ያው ብዙ ነገሮች እየተሰሩ ነው ከመንግስት ከላይ ግን ከታች ከፍተኛ ከበታች ከፍተኛ ችግር እንዳለ ይታወቃል። በዛሬው ራሱ ከትናንትና በፊት ሳጅን ምትኩ ተሾመ የነበሩ ኃላፊ የነበሩ ከፍተኛ ሰባዊ ጥሰት ተደርጎበት እንደዚህ ደርሶባቸው የሚያቆጥ ሰው ነው ያደረጉት። ያ መንግስት እንግዲህ ከላይ ሰባዊ ጥሰቶች እንዳይደረጉ ሰው በህግና በፍትህ ተከለኛ ነገር እንዲያገኝ እየተባለ አንዳንድ ችግሮች አሉ። ያው ለመንግስት የነጠቁም እንፈልጋለን እና መሰግናለን። The bad news is that everyone is a potential victim. But the good news is that everyone is a potential solution. Sensitize the masses to sanitize.
que pa' social distance and quarantine. Wash your hands, keep a distance from everyone. Report anything like a simple thing. Serious fever is a simple thing. Dry cough is a simple thing. Walk with camera is a simple thing. It's an item too.
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከጥቂት ደቂቃዎች በኋላ እንግዲህ የስዊድን የሶሻልና የጤና ጥበቃ ሚኒስቴር ወይዘሮ ሌና ሃልንግሬን እየጠበቅን ነው ይደውሉልናል። እሳቸው እንደደወሉልን እና እንደገቡ እና ከእሳቸው ጋር ውይይታችንን እንጀምራለን። ጥያቄ ካላችሁ አስተያየት ካላችሁ አጥር አጥር እያረጋችሁ መልእክታችሁን ማስተላለፍ ትችላላችሁ። ፕሮግራማችንን እስከመጨረሻው ድረስ እንደምትከታተሉ ባለሙሉ ተስፋ ነን። ቅድም ያሳሰብናችሁን ይሄንን ሬዲዮ በተለያየ መንገድ ለመርዳት ማለትም የአይቲ ችሎታ አለን የምትሉ ውድ ኢትዮጵያኖች ምናስተላልፋቸውን አንዳንድ ፕሮግራሞች እየቆረጣችሁ በቫይበርና በሌሎች ሶሻል ሚዲያዎች እንድታስተላልፉልን ለዚህ እርዳታ እንድታረጉልን አደራ እንላለን። በስልክ ቁጥር 0819101000 ደውሉልን ይሄን ለማድረግ ፍላጎት ያላችሁ።
እስቲ እንግዳችን አየር ላይ ከሚገቡ ድረስ በዚሁ
ኮሚት
ዙሪያ የቆየ
በዚህ በኮሮና ዙሪያ ወደ ሀገራችንም ዜናዎች እየተመለሰን እሳቸው እስከሚደውሉ ድረስ እንዴት ነው ኢትዮጵያ መንግስት በኩል የወጣ መግለጫ አለ? የኮሮና መዳኒት በኢኖቬሽንና በ አዲስ በተቋቋመ ሚኒስተር በኩልና በጤና ሚኒስተር በባህላዊና በዘመናዊ ምርምር ቡድን ተቋቁሞ የኮሮና መዳኒት ግኝት ወይም የመጀመሪያ ሙከራ ተካሂዷል የሚል ዜና ሰምታችኋል ይመስለኛል። እስቲ በዚህ ላይ የተለያዩ ማህበረሰብ ክፍሎች የተለያየ አይነት አስተያየት እየሰነዘሩ ነው። እስቲ
ከነገሩ አሁን መንግስት ደግሞ እንትን እነኚህ የሀገር ባህል መዳኒት አዋቂዎችን እነሱንም ሰብስቦ አሁን አንድ ላይ ከጤና ጥበቃ ሚኒስቴር ሰብስቧቸው አብሮ ለመስራት
ኮሚቴ ተዋቅሮ የጥናትና ምርምር ነገር እንደተካሄደና የመጀመሪያው ፌዝ እንደ ሙከራ እንደነበረ ተናግሯል። ሪአክሽኖች አሉ ከዚህ ተከትለው። አንደኛው ሪአክሽን ህዝብን የሚያዘናጋ ነገር ነው ይሄ ዜና በዚህ ደረጃ መውጣት አልነበረበትም የሚል ነው። ሌሎቹ ደግሞ በጭራሽ ከኢትዮጵያ መዳኒት አይገኝም ወይም ደግሞ ይሄ አውቆ መንግስት አንደኛ መግለጫ የተሰጠው በፓርቲ በኩል ነው ያም ልክ አያደርገው መግለጫውን ይላሉ። ሌላው ደግሞ ይሄ ገና ባልተረጋገጠው ሁኔታ ህዝቡን እንዲዘናጋ አድርጓል የምን መስከረም ነው
ግልጽ አድርገው በፓርቲ በኩል ነው ያለው አልገባኝ ምንድነው
የዚህን የመዳኒት መገኘት መግለጫ የሰጠው የመንግስት በተቋም በመንግስት ፓርቲ በኩል እንጂ በጤና ባለሙያዎች ወይ ደግሞ በጤናው በዛ ያንን ብሪፊንግ የሰጡት ኒውስ ብሪፊንግን የሰጡት ባለሙያዎቹ አይደለም ከባለሙያው የተወከለ ሰው አይደለም። እና ይሄ ነገር የፖለቲካ ትርፍ ለማግኘት ነው ህዝቡን የሚያዘናጋል ልክም አይደለም የሚሉ የተለያየ አስተያየቶች እየሰጡ ነው። እስቲ እዚህ ላይ
እሺ ጥሩ ነው ያንሳሳው ከደም እየተነጋገርንበት ነበር ፕሮግራሙ ከመጀመሩ በፊት ምናልባት መዳኒት ግኝቱ የሚያስደስት ነገር ነው ለኢትዮጵያም ለቀር ዓለም ግን አሁን ይሄ ነገር መታሰብ ያለበት ህዝቡ አሁን ባለው ንቃተ ህሊና መሰረት ያዘናጋል አያዘናጋም መንግስት ማተኮር ያለበት የምንፍ እንኳን ቢገኝ ፕሮሰስ ላይ ቢሆን ያለቀ ነገር አይደለም ሲጀመር ሁኔታ ነው ገና እንደዚህ ነገር ጅማሮች አሉ
እንደዚህ
በተለያዩ ቦታዎች ላይ ጥራትና ምርምር እየተደረገ ነው የሚለው ተቀርበው ግን መንግስት ህብረተሰቡን አሁን ባለበት የጥንቃቄ ጉድለት ላይ ጭራሽ ምን አይነት አንቻለ ብሎ ህብረተሰቡን ማዘናጋት ሲይዘት ይመስለኛልና በአሁን ሰዓት ማቅረቡ ተገቢ ነው ይላል። ከዛ ይልቅ ማተኮር ያለበት ለህብረተሰቡ ማስተካከል ቦታዎች እንዲያመርት ተለይ ፋብሪኮች ላይ ጓንቶችን የሚያመርቱበት ሜካኒዝም ይፈጠር፣ ሳኒታይዘሮችን የሚያመርቱበት ሜካኒዝም ይፈጠርና ከዛም ባለፈ ለምሳሌ አሁን ጣሊያን ከኢትዮጵያ ያነሰ የህክምና ተቋም ኖራት አይደለም ይውላል ያለቀውና
ጥንቃቄ
ጉድለት ነውና ህዝብ ህብረተሰቡ ጥንቃቄ የሚያደርግበት ነገር ማድረግ ያለበት ይመስላል።
ኦኬ ዮናስም እስክንድርም ቢኒያምም ይሄንን አሁን እናቋርጣለን። ሚኒስትሯ የስዊድን የጤናና የሶሻል ሚኒስትሯ ወይዘሮ ሌና ሃሌንግሬን እዚህ ስቱዲዮ ገብተዋል። ማነው በስልክ ከኛ ጋር በቀጥታ ላይ ናቸው። ስለዚህ ውይይታችን ለጊዜው እናቋርጣለን። ሄይ ሌና።
ሄይ
ሀዱሜ ብሮ። አዎ
ልትቀያ ሀዱሜ
ሀሌት ያሆዴ ዱ ያይ ኡራ ታክሳም ፎር አትዱቪል ለቦራሜ ፖቦ ራዲዮ ኦፕራታ ሜ ኢትዮፒየር och svara på några frågor med tanke på att det är bråda tider både för dig, för regeringen och för svenska folket nu för tiden.
Tack för att du får vara med.
Du, jag undrar, vi börjar med det viktigaste av allt nu.
Mm.
Hur är det läget i Modersvea idag när det gäller corona?
Ja, men vi har en spridning av coronaviruset i hela Sverige. Framförallt märks det i våra storstadsregioner, Västra Götaland, Göteborg, Skåne, Malmö, men framförallt i hela Stockholm. Det betyder också att vi behöver se till att människor verkligen följer alla de rekommendationer och de beslut som vi har fattat. Så att vi får färre som blir sjuka samtidigt och att vi inte får samma tryck på svenska sjukvården. För det är det största problemet vi har. Det är att för många blir sjuka samtidigt och att vården inte ska hinna med.
Du, jag måste tyvärr översätta det här för det är etiopisk radio och det är på Amarinja.
Jag undrar hur länge jag skulle prata. Så du får
det är lugnt, det är lugnt. Så jag hoppas att du förstår att jag måste göra det. Armando Chachin, Ngdih Yesudin, Yestinan, Social Minister, Wajitakabaru, Wajzaro Lena Hallengren, Kenyagari Genyalu, Bazih, Kauti Gze, Kenyagari Hono, Kaiti Piano, Kadamu, Wajit Fakadanya, Bamonacho, Jigbatam, Kaiti Piano, Samamas Genyacho, Arlo, Hundetau, Ndetna, Ulal Kwacho, Bahonu ጊዜ ስዊድን ውስጥ ያለው የኮሮና ጉዳይ እንደነሱላቸው በተለይ በትልልቅ ከተሞች በጎተንበርግ በስቶክሆልም እና በማልሞ አካባቢ ያለው ሁኔታ በጣም የሚያስፈራ ነው። ኮሮናን በተመለከተና ህዝባችን በጠቅላላው የሚሰጠውን መመሪያና መግለጫ በደንብ አድርጎ ይቀበላል ብለን ተስፋ እናደርጋለን፣ ይከታተላል ብለን ተስፋ እናደርጋለን፣ ስራ ላይ ያውላል ብለን ተስፋ እናደርጋለን። አለበለዚያ በሆስፒታሎችና በህክምና አካባቢዎች ችግር ነው የሚፈጠረው። የምንችለውን ያህል ለማድረግ እንሞክራለን ግን ህዝቡ ይሄን መቀበል አለበት ነው የሚሉት። ዱሌና ኤኖብዶም ስቱራ ስታምፕ ሳምታልስ ኤም ነና ኤድ አት ፍሌራ ስዌንስካ ሱሞሊየር ሱም ሆፍል ፍሉራት ሊቨት ፖ ግሩንድ ኦፍ ኮሮና ሶም ሊጋሜናራት ዴራስ ሶሲዮላ ኢትሳታ ሲቱዋሽን ሶም ትሮንግቡድሄት ኦክ ብሪስት ፖ ኢንፎርማሽን ኤን ኖ ግራቭ አንሌንዲንግና ቫት ቲክድ።
Egentligen så tror jag inte att jag riktigt vet vad det beror på. Men det är som du säger, trångboddhet, det vill säga att man inte, även om man vill, så har man svårt att hålla avstånd till varandra. Också den, alltså vilken hälsosituation man har i grunden. Både vilka riktlinjer, vilken information som man får och hur man förstår den. Men också att man då har varit i på samma plats och i samma miljö i flera stycken och blivit smittad och så har man tagit smittan vidare. Men jag tror det är viktigt att man både att man får information och att man får hjälp att förstå och verkligen ta till sig den informationen.
På tal om information, Lena. Rättare sagt brist på information. Etiopier klagar på svenska myndigheters saknad av intresse att nå etiopier på deras modersmål, framförallt på Amarinja. Har du några åsikter om det? Nämligen, jag kan berätta till det kort och konsist att jag personligen har försökt få svenska myndigheter att ge oss möjlighet att ha Amarinja översatt, svenska översatt på Amarinja, både på andra, så att vi får myndighetens informationer och så vidare, men det har inte varit.
Det är jätteviktigt att man får information. Vi försöker, och myndigheterna försöker ge information på många olika språk. Sen är det också viktigt att föreningar, kyrkor, organisationer verkligen också informerar vidare. Många gånger har man ju också väldigt stor tilltro och förtroende för personer som man känner och för personer som man i vanliga fall lyssnar till. Men sen finns idag information på Marinja på både krisinformation.se och hos Folkhälsomyndigheten. Jag vet inte exakt när de la upp det, men jag vet att det finns och det är väldigt viktigt. Sen ska vi hela tiden se hur vi kan göra mer, för att informationen på en hemsida måste ju också nå ut till väldigt många.
Det är lite känsligt med tanke på att etiopier är en av de äldsta invandrargrupperna, framförallt från Afrika, även från Mellanöstern. Men när till och med somalier, det gläder oss att det finns översättning på somaliska, men även när somalier som brukade komma nyligen fick den här möjligheten, etiopier som har varit här sedan 50-60 år tillbaka, de har inte haft det. Det är det som gjorde att var har de mot etiopiska svenskar eller svenska etiopier. Det är den känslan som etiopierna har. Men som du säger, att nu har vi när det gäller corona på Amarinja också, har jag fått veta. Men vi är oerhört tacksamma för det. Nämligen det är riksdagsledamoten Anders Österberg som är etiopisk. Som älskar Etiopien och Etiopien som har ansträngt sig. Så vi är tacksamma för det här. Men vi hoppas också att i fortsättningen att svenska myndigheter tar hänsyn till det här, att etiopierna finns. Förresten, vet du någonting om etiopier, svenska etiopier? Vad vet du om svenska etiopier?
Ja, dels så känner jag Anders Österberg, som du själv nämnde, som är en person som ofta talar om svenska etiopiernas situation. Sen hade jag också själv möjligheten att vara i Etiopien.
Just det.
Så sent som här i oktober-november. Det var ett väldigt spännande möte, och då förstod jag ju när jag var där hur mycket kontakter det finns mellan Sverige och Etiopien, hur de har funnits under väldigt lång tid. Jag tror att det är de första biståndsavtalen nästan, de tecknades mellan just Sverige och Etiopien, och även hjälp att bygga upp första sjukhuset och så vidare. Så det finns mycket där, finns väldigt mycket utbyte. Det finns många människor som har varit i båda länderna och som är en bra länk mellan länderna. Och sen är det ju en ganska stor grupp. Allt är ju relativt om man tänker att det bor 10 miljoner svenskar eller 10 miljoner i Sverige, och att vi har en ganska stor andel ändå som är svenska etiopier.
Ahun yete yekna cho Ethiopia yanochi minum kwan ezi hager mamtat kejemeru yekoyu bihonum bizu mukkara tedergo oda amarinya nditergumullacho mengist miyawtaw meglecha altasakkam mihinnin betam qiret allacho etiopianoch ahun endemnaayo sele corona beamarinya tetergumo tetsfwal gin ihem andan yeethiopia wadajoch baderegut inde anders esterberi yalut wadajoch baderegut tigil nonna ihen tekettalallacho biye tayike nebere betelay sele etiopianoch minum miyawqut ላልኩትም መልሰውልናል ምንድነው የሚሉት ለምሳሌ አንደሽ አስተርበሪ እናንተ ወዳጅ እንደሆነ እናውቃለን በጣም ረርቶናል እሱም በኢትዮጵያ ነበርን ካንድ ትልቅ ዴሌጌሽን ይዘን ኢትዮጵያ ሄደን ነበር ነው የሚሉት ኢትዮጵያ ትልቅ ሀገር እንደሆነችና ከኢትዮጵያ ጋር ያለን ግንኙነት ትልቅ እንደሆነ ተረርተናል ነው የሚሉት ፖታሎ እንዴት በሰጥ ኢትዮጵያን hade hänt någonting nytt, alltså har ni kommit överens om att göra någonting konkret för Etiopien, alltså eller relationen mellan Etiopien och Sverige när det gäller hälso- och sjukvården?
När jag var där så var jag också tillsammans med en stor delegation med företagare, och en del av dem kom från Sverige, en del av dem var svenska företag men som redan fanns regionalt i Afrika, och det fanns många utbyten. Jag vet att det fanns de som både ville naturligtvis sälja produkter men som också verkligen ville vara med och hjälpa till och bygga upp sjukvården. Och vilka av de affärerna eller vad jag ska säga som har blivit verklighet, det vet jag faktiskt inte. Men just nu har vi en en väldigt svår tid att arbeta både i Sverige, men det är klart att biståndsarbete är väldigt viktigt och att Etiopien spelar en viktig roll, det tyckte jag var väldigt tydligt när jag mötte civilsamhället i Etiopien, när jag förstod hur mycket utbyte som finns och också när jag träffade den svenska ambassaden, ambassadören, och förstår hur mycket kontakt och hur man faktiskt vill utveckla samarbetet och hjälpas åt, inte minst när det gäller att fortsätta utveckla sjukvården i Etiopien.
Du, nu fick vi veta att Sverige, som vanligt måste jag säga, Sverige har alltid ställt upp när det gäller stödja tredje världen. Och ni har bidragit med 100 miljoner svenska kronor till FN i kampen mot corona. Det är fantastiskt. Vad säger du om det?
Ja, men för Sverige är det ju viktigt att vi fortsätter vara både biståndsgivare och drivare och på olika sätt är väldigt engagerade i det internationella solidaritetsarbetet. Och när vi ser hur coronaviruset sprider sig globalt så måste vi engagera oss i det. Det finns ingen möjlighet att bara engagera oss i Sverige och känna att om vi klarar oss själva så är det nog. Utan tvärtom är det ju så att vi märker ju nu hur beroende vi alla länder är av varandra. Och om Sverige tycker att coronaviruset är en utmaning, att det är svårt att få vården att räcka till, så kan vi bara ana hur det är i många länder som har en mycket svagare hälso- och sjukvårdsstruktur. Mindre personal, mindre vårdplatser, skyddsmateriel. Så att det är väldigt viktigt. Och Sverige har också bidragit till WHO, Världshälsoorganisationen, för att de behöver göra ett väldigt specifikt arbete i de länder som har den svagaste strukturen.
Det är fantastiskt bra att Sverige bidrar med pengar och allt, kunskap och så vidare till FN och WHO. Men hur är det med de här enskilda länderna, till exempel Etiopien, vi tar Etiopien, där behövs ett stor hjälp. Även om jag vet, fastän jag vet att det är Sverige också besvärlig situation, men ändå i Etiopien, om det händer någonting sånt i Etiopien, det blir värre. Och ställer ni upp på något sätt, ger ni bidrag eller både kunskapsmässigt, ekonomiskt och så vidare när det gäller corona? Är det bara de här 100 miljonerna till FN eller gör ni någon stöd? Åtminstone kunskap eller utbildning och så vidare till Etiopien till exempel.
Jo, jag kan inte säga att jag vet faktiskt hur det är med de specifika länderna. Men genom att Sverige bidrar och hjälper WHO, Världshälsoorganisationen, så är ju WHO en global FN-organisation som verkligen finns på plats. Och då är det ju på det sättet som Sverige kanske allra mest bidrar, både genom pengar, genom kunskap, beroende på vad WHO säger sig behöva. Men sen är det som du säger, det är en väldigt svår situation på så många delar i världen nu. Både när det gäller själva viruset och också i hur gränser stängs, hur det blir nästan omöjligt att resa. Så att det är så många problem som sker samtidigt som inte bara handlar om smittspridning. Men du har helt rätt, det är klart att det är en förfärlig tanke att viruset får fäste och spridning i länder med väldigt svaga sjukvårdssystem. Så att biståndsorganisationer via FN och via vår ambassad är ju de som är mest aktiva.
የተከበሩ ሌና ያሉት ምንድነው እንግዲህ ኢትዮጵያን በተመለከተ የተቻለንን እናደርጋለን ለዓለም አቀፍ የዓለም አቀፍ ድርጅት ኤፍኤን 100 ሚሊዮን ብር መስጠቱን ይሄንን የሚያደርጉበት ምክንያት የኛን ብቻ በራችንን ዘግተን ልንኖር አንችልም ችግሩ ያለው ባለም ደረጃ እስከመሆኑ ድረስ አንዱ ሀገር ችግር ከተፈጠረ እኛም ጋር መምጣቱ አይቀርም ለዚህ የተቻለንን እናደርጋለን ኢትዮጵያን በተመለከተ ባደረኩት ጉዞ ያየሁት ነገር የተረዳሁት ነገር ቢኖር በኢትዮጵያና በስዊድን መካከል ትልቅ የሆነ ግንኙነት እንዳለና በተለያዩ መንገዶች ለመተባበር እንደምንጥር እንደምንሻ ነው ያሉት ሌላው እንግዲህ ከአድማጭ መጣልኝ ጥያቄ ምንድነው ኑሃ ያፎቴን ፍሮጋ ፍሮን ኦሆራና ሊስናና ኦዴሴር ሶሃር ቮይ ዲት ሮድ ቲል ኤቲዮፒየር ሶም ቡር ትሮንግት ኦሶም ኢንተ ፎር ኢንፎርማሽን ቲል ሬክሊት ፖ ዴራስ ሙደር ሽሞል ቫየ ዶም ፎር ሮድ.
Ja, när det gäller just nu corona så är mitt råd att man går in på krisinformation.se. På och läser det som ändå finns där på Amarinja, eftersom det finns information. Sen är det också viktigt, tror jag, att man tar del av den information som finns i civilsamhället. Och då tänker jag på att man kan vara med i organisationer, kyrkor.
Mm.
Att det finns företrädare och personer som man i vanliga fall litar på. Och som kanske förstår svenska bättre. Som kan vara de som hjälper till att förklara. Och så vill jag passa på att säga att det som är det allra, allra viktigaste nu, det är att man håller sig hemma när man känner minsta symptom. På hosta, på feber, på förkylning. Att man verkligen tar det på allvar. Att man försöker att hålla lite avstånd. Och det här är det svåraste, förstår jag. Inte bara för svenska Etiopien, utan för alla i Sverige och i världen. Att hålla avstånd till sina medmänniskor. Att ha en armlängds avstånd. Att inte vara för nära. Därför att smittan sprids när någon hostar eller nyser.
Mm.
Och man ska vara väldigt noga själv med att tvätta händerna. Så fort man kommer i nya miljöer, så att man verkligen bidrar för att minska smittan.
Låt mig översätta den här och sen går jag till nästa fråga. Snart är vi klara, jag lovar det. Jag vet att du är jätteupptagen. ኢትዮጵያኖችን በተለያየ ምክንያት ችግር ውስጥ ላሉ ለምሳሌ ቋንቋው በቋንቋቸው መልእክቱን ለማያገኙ ስዊድንኛ በደንብ ለማይረዱ ወይም ደግሞ ተፋፍነው በአንድ ቤት ውስጥ ብዙ ለሚኖሩ በተለያየ ኢኮኖሚ ችግር ምክንያት ምን መልእክት አለዎት ላልኩት ምንድነው ያሉት እንግዲህ ዋናው በመጀመሪያ ደረጃ በ ፎልኬልሶም እንዲሄተን ዌብሳይት ላይ ገብተው ራሶንና ሌላውን በሽታ ከመስተላለፍ ይከላከሉ የሚል በአማርኛ የተጻፈ አለና እሱን ያንብቡ። ሌላው ግን ኢትዮጵያውያኖችም ሆኑ ሌሎች የሌላ ሀገር እንትኖች ተወላጆች በብዛት የመንግስትን መልእክት የማይመለከቱና የማይቀበሉ ከሆነ የራሳቸውን የተለያዩ ድርጅቶች የሶሻል ድርጅቶች የቤተክርስቲያን የእምነት ድርጅቶች መሪዎች የሚያስተላልፉትን መልእክት ይከታተሉ እስከ ሚገባን ድረስ እነዚህ ድርጅቶች ለወገኖቻቸው የተቻላቸውን እንደሚሰሩ እናውቃለን ያሉት። ሌላው ግን ዋናው እያንዳንዱ ሰው ማድረግ ያለበት ትንሽም ቢሆን ጉንፋን ነገር ከተሰማውና ጥሩ ነገር ካልተሰማው እቤቱ እንዲቀር የሚሰጡትን ምንድነው መሳልን ሌሎችን ሁሉ ተጠንቅቆ እንዲያደርግ ነው የሚሉት። ሲስት ሜኒንግተ ሚንስት ሌና, vad vill du säga till alla generellt för att i kampen mot corona, alla, vad ska vi göra? Dessutom, jag tänkte på en sak. Det här uppmaningen att man ska stanna hemma när man känner sig lite sjuk. Det för somliga är det svårt att acceptera, nämligen det ekonomiska. Nämligen man förlorar ju mycket på det, så det lilla de har kommer de att förlora. Därför säger de, ja, jag mår bra, jag går och kämpar och så vidare. Vad säger du om det här?
Ja, men Sveriges regering förstår ju att vi har olika förutsättningar att kunna jobba hemifrån. Vi har olika förutsättningar att kanske kunna att kunna få ekonomin att räcka till helt enkelt om man måste vara hemma en längre tid. Det är därför som det är så att man inte får någon karensdag. Och det har man ju annars om det är så att man har ett arbete med en arbetsgivare.
Mm.
Att man inte får någon lön alls den första dagen. Att de två veckorna som sen kommer så ska arbetsgivaren betala. Nu tar staten alla kostnader de här två första veckorna för att se till att man inte ska göra den avvägningen. Mm. Men sen kan det ju vara så att man har ett eget litet företag. Man jobbar bara lite grann och det är verkligen de pengarna behöver. Jag förstår att det är väldigt svårt. Men om vi ska kunna stoppa smittspridningen, måste man det.
Mm.
Då måste man göra sitt allra, allra yttersta. Och så får man hjälpas åt när det handlar om att gå och handla. Att man har yngre släktingar, bekanta, grannar som kan få med sig en handlingslista till affären och ställa maten utanför dörren. Att man måste verkligen försöka. Det kommer handla om en tid framöver. Om vi inte gör det, då kommer för många människor att bli smittade samtidigt och då blir följderna verkligen katastrofala.
Mm.
Så det jag vill säga till alla är att det är jättesvårt att bara ställa om sitt liv så här fort. Att helt plötsligt inte få träffa sina nära och kära, att inte framförallt träffa äldre släktingar som tycker att de är ensamma. De vill ju verkligen träffa barn och barnbarn. Nu får man försöka låta bli det ett tag och så får man ha en ännu större fest och man får kramas desto mer.
Nej, jag förstår.
När vi är igenom den här krisen, men det är faktiskt det som är tvunget. har man ett eget litet företag så är det också väldigt mycket, regeringen har också givit väldigt goda förutsättningar att inte behöva betala alla arbetsgivaravgifter, att inte behöva betala alla skatter, att kunna få tillbaka skatt man tidigare har betalat in som man kan få använda. Och det där är ju jätteviktigt om man har ett företag, att man verkligen tar reda på vad det handlar om. Och det tror jag också att det finns möjlighet att få hjälp med om man kontaktar personer. Antingen om man kan läsa själv på hemsidan eller att man kontaktar Skatteverket.
Sista fråga jag lovar. Jag fick den alldeles nyss. Det är många som ringer och vill höra dig säga ett och annat. Det är somliga som menar att varför Sverige tar, alltså väntar länge innan man tar åtgärder till exempel. Först var det 500 personer, nu är det 50. Det finns Tyskland och andra som sagt, mer än två personer får inte gå ihop eller gå tillsammans och så vidare. Och när det gäller sån åtgärd har jag läst att några experter i Tyskland har sagt att Sveriges ställningstagande är den bästa och det kommer att ge resultat och så vidare. Så det är kontroversiellt så att säga. Men Etiopisk Radio litar och tror på vad ni i myndigheterna gör och ger gör åtgärder. Men vad säger de om det här? Det finns till de som menar att Sverige väntar länge innan man tar den här artilleriet. Vi stänger hela Stockholm. Finland har stängt hela Helsingfors till exempel. Vad säger de om det? Vad är konsekvensen om ni gör så? Varför gör ni inte det? Konsekvensen, det negativa, det positiva. Ni har väl tänkt på det, eller hur?
Bra att du frågar och att det är någon som vill att jag ska svara på det. För jag förstår att man kan fundera på det. Men jag tror aldrig vi har vetat så här mycket om vad olika länder fattar för beslut och vilka restriktioner som finns och hur olika eller lika vi faktiskt gör. Sverige följer ju väldigt nära det som WHO säger, Världshälsoorganisationen. Den svenska regeringen lyssnar ju väldigt mycket på Folkhälsomyndigheten som är experter på smittskydd. De har jobbat med smittskydd i decennier i Sverige. Och är ju de som följer situationen både i världen och i Europa. Hur kommer smittan? Hur ser smittspridningen ut i Sverige? Och det vi har haft som en princip är att vi kan tänka oss att göra nästan vad som helst för att vi ska se till att bli av med det här smittan. Men däremot så behöver vi göra saker vid rätt tid och olika länder är ju i olika faser kan man säga, har kommit olika långt. Och vi har ju sett det som att det är väldigt viktigt att samhället fortsätter att fungera. Så att vi ska inte vidta åtgärder bara för sakens skull, utan vi ska vidta de åtgärder som ger effekt. Mm. Som man kommer kunna hålla i över tid. För väldigt få av de åtgärder vi gör gäller för en vecka eller två. De kommer gälla för längre tid än så. Och då är det viktigt att man verkligen kan följa dem så att det blir möjligt att hålla ut. Så vet jag inte, nu har ju kommit att bli en bild och en del tror jag faktiskt från en del länder vill ägna sig åt någonting som kallas för desinformation. De vill beskriva och måla ut Sverige och en del andra länder som att man inte hanterar detta klokt och skapa oreda och osäkerhet och instabilitet i landet. Ja, min uppfattning är inte att Sverige är så annorlunda, men att vi gör lite olika beror kanske både på hur våra länder ser ut, hur mycket stora städer vi har. Våra länder ser ju som sagt var olika ut när det gäller både åldersstruktur, vilken grundläggande hälsa, men också hur mycket samhällsspridning man har. Så att vi ska göra alla de åtgärder vi behöver, men vi måste också se till att samhället kan fungera. Om vi skulle stänga ner för mycket för snabbt så är det inte heller säkert att människor som arbetar i vården och i äldreomsorgen och i butiker och i produktionen och som gör livsmedel, som transporterar. Alla de måste också komma till jobbet.
Mm.
Annars så får vi väldigt många andra problem. Så att vi ska göra det som krävs för att stoppa smittspridningen. Men vi ska göra det som krävs som också verkligen ger effekt. Och vi ska göra det i rätt tid. Och så arbetar vi hela tiden.
Kan vi se att ni gör vad som behövs utan att göra saker och ting för att göra saker för sakernas skull. Men som gör resultat. Kan vi säga så?
Ja, så skulle man kunna sammanfatta.
Lena, jag är oerhört tacksam än en gång. Jag vill tacka dig för att du tog en del av din dyrbara tid och ställde upp på intervju för Svenska Etiopier. Tack så hemskt mycket, snälla du.
Tack så jättemycket, jag fick vara med. Ha det fint idag.
Detsamma.
Hej.
Hej. በመጨረሻ ላይ ወይዘሮ ሌና ሃሌንግሬን ያሉት ምንድነው በለጠየቁት ጥያቄ እናንተ ሁልጊዜ መጨረሻ ላይ ነው እርምጃ የምትወስዱት ሌሎች ሀገሮች ለምሳሌ እነ ፊንላንድ ሄልሲንኪን ዘግተዋል እንዳይወጣ ሰው እንዳይገባ እንዳይወጣ ጀርመን ውስጥ ሁለት ሰው በላይ አብሮ መሄድ ክልክል ነው ተብሏል እዚህ ግን 50 ሰው ነው አሁን 500 ነበር 50 ነው አንዳንድ የምትወስዷቸው እርምጃዎች እየዘገዩ ነው ለዛውም ደግሞ ጠንከር ያሉ አይደሉም ለተባሉት እኛ የምንወስደው ኤክስፐርት መስሪያ ቤት አለን ፎልክልሶ ሚንዲየተን ብዙ አመት የሰሩ ናቸው ልምዶ አላቸው እነሱ የሰጡንን መረጃ ነው የምንከተለው በዚህ ላይ ደግሞ የተለያዩ ሀገሮች የተለያየ የህዝብ ብዛት አላቸው ከተማዎቻቸው የተለያዩ ናቸው የሚወስዱት እርምጃ የተለያየ የሚሆነው የህዝቡም የማስተሳሰብ ደረጃ የተለያየ ሊሆን ይችላል እኛ በአንድ ጊዜ ሁሉን ነገር ብንዘጋው ችግሩ ከፍ ያለ ሆኖ ስለታየን እያየን እያጠናን ችግሮቹን እንዳናባብስ ይያል ነው ለምሳሌ ሆስፒታል ማን ነው መዋለ ህፃናት ምንዘጋ ትምርት ቤቶችን ትንሽ ትምርት ቤቶችን ምንድነው ኤሌመንተሪ ስኩሎችን ምንዘጋ ብዙ ነገሮችን ብንዘጋ እዛ የሚሰሩ ወላጆች የግድ ቤት መኖር ይኖርባቸዋል ፋብሪካዎችን ብንዘጋ ምን ብንል እነዛን ስራዎች ማስተጓጎል ይሆናልና ከጥቅሙ ጉዳቱ ያመዝናል ብለን ስለምናስብ ነው ሁኔታዎችን እያየን ነው ውሳኔ የምንወስደው ነው ያሉት እንግዲህ በኢትዮጵያ ነው ስም አመስግነናቸዋል ፕሮግራማችን ከ6 ሰዓት ይቆያል መልካም ቆይታ ይሁንላችሁ እንላለን ከለለችን ማርሳን ከፍሏጋ ቻላንበል አንዘናጋ ከለለችን ማርሳን ከፍሏጋ እንደዲና እንደገቲና ወፎን ሚዲኖ ፍራ እትስና እንደዲና እንደገቲና ወፎን ሚዲኖ ፍራ እትስና ዘመት ባገሩ ሰርሳይ ተደነገሩ ሳይ ዘመት ባገሩ እንመከተው ሳይጠና የሁላችን መጉዳይ ነው ኮሮና እንመከተው ሳይጠና የሁላችን መጉዳይ ነው ኮሮና
በደምት ሬዲዮ ሰምቶ በዜናዎች ከተለየ ሰማሉ። በኢትዮጵያ በኮሮና ቫይረስ ከተያዙ 16 ሰዎች ውስጥ አንዱ ሙሉ በሙሉ ማገገሙ ተገለጸ። በኢትዮጵያ በኮሮና ቫይረስ ከተያዙ 16 ሰዎች ውስጥ አንዱ ሙሉ በሙሉ ማገገሙን የጤና ጥበቃ ሚኒስትር ዶክተር ሊያ ታደሰ አስታውቀዋል። ዶክተር ሊያ ጉዳዩን አስመልክተው በፌስቡክ ገጻቸው ባወጡት መረጃ በአሁኑ ወቅት በለይቶ ማቆያ ያሉ አጠቃላይ ሰዎች 13 መሆናቸውን ገልጸዋል። ከታማሚዎች ውስጥ አንዱ ሙሉ በሙሉ ከቫይረሱ ማገገሙን የገለጹት ሚኒስትሯ በጽኑ የታመመ ሰው አለመኖሩን አስታውቀዋል። በኢትዮጵያ በኮሮና ቫይረስ ከተያዙ 16 ሰዎች ውስጥ 2 ጃፓናውያን ወደ ሀገራቸው መመለሳቸው ታውቋል። የመንዲ እንዳለ ትናንት በቅዱስ ጴጥሮስ ሆስፒታል ለሌላ የውስጥ ደዌ ህክምና የመጣች ታማሚ የኮሮና ቫይረስ እንደተገኘባት መረጋገጡ ታውቋል። ከዚህ ጋርም ተያይዞ 22 የህክምና ባለሙያዎች የኮሮና ህመምተኛ መሆኗ ከመታወቁ በፊት ህክምና በሚያደርጉበት ወቅት ራስን የመጠበቅ ቁሳቁስ ላልነበራቸው በተፈጠረ ንክኪ ኳራንቲን መደረጋቸው ተዘግቧል። ጠቅላይ አቃቤ ህግ 4084 ሰዎችን በይቅርታ እና ክስ በማቋረጥ በኮሮና ምክንያት እንዲፈቱ ማድረጉን አስታውቋል። የፌዴራል ጠቅላይ አቃቤ ህግ ባሳለፈው ሳምንት እንደገለጸው የኮሮና ቫይረስ ስርጭትን ለመከላከል እንዲቻል መጋቢት 16 ቀን 2012 ዓ.ም ተብረት ከሳቸው እንዲቋረጥ ከተደረጉት በተጨማሪ በተለያዩ አካባቢዎች በተፈጠረው ከተና በጥብጥ ወንጀሎች አነስተኛ ተሳትፎ የነበራቸውና ጉዳያቸው በፍርድ ቤት ሲከታተሉ የሚገኙ የፍትህ ስርዓቱን ተገማችና ተደራሽ ለማድረግ ሲባልና ከዚህ ቀደም በተመሳሳይ መዝገቦች ክስ ተመስርቶባቸው ለሚገኙ ለሌሎች ክስ እንዲቋረጥ በመደረጉ ሌሎች ተጨማሪ 39 ግለሰቦችም ባሳለፍነው ሳምንት በተመሳሳይ ክሳቸው እንዲቋረጥ መወሰኑ ተዘግቧል። በአጠቃላይ 4084 ግለሰቦች በይቅርታና በክስ ማቋረጥ ሂደት ክሳቸው እንዲቋረጥ መደረጉን ጠቅላይ አቃቤ ህግ አስታውቋል። ከማላዊ ወደ ሞዛምቢክ ሲጓዝ በነበረ ከባድ መኪና ውስጥ 64 ኢትዮጵያውያን መሞታቸው ተዘግቧል። ባሳለፍነው ሳምንት በቃጫኝ ከባድ ተሽከርካሪ ኮንቴነር ውስጥ ከማላዊ ወደ ሞዛምቢክ ድንበር በመጓዝ ላይ ከነበሩ 78 ኢትዮጵያውያን ውስጥ 64 በአየር እጥረት ምክንያት ታፍነው መሞታቸውንና 14 በህይወት መትረፋቸውን በደቡብ አፍሪካ የሚገኘው ኢትዮጵያ ኤምባሲ አረጋግጧል። ሁሉም ተጓዦች ህጋዊ የጉዞ ሰነድ ያልነበራቸው መሆኑና ማንነታቸው በተመለከተ በህይወት ከተረፉት ኢትዮጵያውያን ማረጋገጥ መቻሉን ነው ኤምባሲው ያስታወቀው። አደጋው የደረሰበት ቴቴ በመባል የሚታወቀው አካባቢ ከተለያዩ ሀገራት በህገወጥ የሰው አዘዋዋሪዎች በመደለል ወደ ደቡብ አፍሪካ ለመጓዝ ሙከራ የሚያደርጉ ሰዎች የሚገኙበት የታወቀ መተላለፊያ ቦታ መሆኑንም ኤምባሲው እንዳሳወቀው ገልጿል። በህይወት የተረፉት 14 ኢትዮጵያውያን በአሁኑ ሰዓት ደቡብ አፍሪካ በሚገኘው የፌዴራል ኤምባሲ በሞዛምቢክ መንግስት ሞዛምቢክ በሚገኘው ዓለም አቀፍ ስደተኞች ጽፈት ቤትና ሞዛምቢክ በሚገኘው ኢትዮጵያ ኮሚኒቲ አባላት በኩል እርዳታ እየተደረገላቸው እንደሚገኝ ተዘግቧል። አስፈላጊ ጉዞ ሰነድ ከተመቻቸላቸው በኋላ በቅርቡ ወደ ሀገራቸው እንዲመለሱ እንደሚደረግ ሚኒስተሩ አስታውቋል። የሟቾቹ 64 ሰዎች እዛው በአረፉበት ቦታ እንዲቀበሩ መደረጉም ተዘግቧል። የነቀምቴ ከተማ አስተዳደር የቀድሞ አስተዳደርና የደህንነት ጽፈት ቤት ኃላፊ ባሳለፍነው ሳምንት መገደላቸውን ምንጮች ለቢቢሲ አረጋግጠዋል። አቶ ተሾመ ገነቴ መኖሪያ ቤታቸው አቅራቢያ በጥይት ተመተው መገደላቸው ነው የአይን እማኞች የተናገሩት። ነገር ግን የነቀምቴ ከተማ አስተዳደርና ደህንነት ጽፈት ቤት ኃላፊ ማን እንደገደላቸው እስካሁን አልታወቀም። የኦሮሚያ ክልል አስተዳደርና ደህንነት ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ግን አቶ ተሾመ በጥይት መመታታቸውን ሰምቻለሁ፣ ከዚህ በተጨማሪ ሌላ መረጃ የለኝም ብለዋል። በጉዳዩ ላይ ከከተማውና ከክልሉ ባለስልጣናት ተጨማሪ መረጃ ለማግኘት የተደረገው ጥረት አልተሳካም። አቶ ተሾመ በ2007ና 2008 የነቀምቴ ጨለለቂ ክፍለ ከተማ አስተዳዳሪ ሆነው ማገልገላቸው ሲገለጽ ከዛ በኋላም የከተማው ማህበራዊ ጽፈት ቤት ኃላፊ በመሆን ካገለገሉ በኋላ የነቀምቴ ከተማ አስተዳደርና የደህንነት ጽፈት ቤት ኃላፊ በመሆን ተሾመው ነበር። ከአንድ ወር በፊት ግን ከዚህ ኃላፊነታቸው ተነስተው ሌላ የሥራ ምደባ የተጠባበቁ እንደነበር ለመረዳት ተችሏል። የኢትዮጵያ መንግስት ለታገቱት የአማራ ተማሪዎች መረጃ እንዲያቀርብ አምነስቲ ጠየቀ። የኢትዮጵያ መንግስት በህዳር 2012 ዓ.ም ተብራት ከደምቢዶሎ ዩኒቨርሲቲ ወደ ቤተሰቦቻቸው ሲመለሱ ባልታወቁ ኃይሎች ታግተው ደብዛቸው ስለጠፋው 17 የአማራ ተማሪዎች መረጃ እንዲሰጥ አምነስቲ ኢንተርናሽናል ጠይቋል። ዩኒቨርሲቲዎች በኮሮና ቫይረስ ስጋት ምክንያት መዘጋታቸውን ገልጾ መንግስት ለታገቱ ተማሪዎችም ግልጽ መረጃ እንዲያቀርብ የጠየቀው አምነስቲ ቤተሰቦቻቸው በሰቀቀል ላይ መሆናቸውን ገልጿል። መንግስት በኮሮና ቫይረስ ስጋት የዩኒቨርሲቲ ተማሪዎችም ወደ ቤተሰቦቻቸው እንዲመለሱ ማድረጉ የሚደነቅ መሆኑን የገለጸው አምነስቲ በታገቱ ተማሪዎች ጉዳይ መረጃ መስጠት እንደሚገባ ጠይቋል። የታጋች ቤተሰቦችም አነጋገሩን የገለጸው ሰብአዊ መብት ተሟጋች ድርጅቱ ቤተሰቦቻቸው በልጆቻቸው ደብዛ መጥፋት ሰቀቀል ላይ መሆናቸውንም ገልጿል። ባህላዊ ህክምናና ሳይንሳዊ ምርምርን በማጣመር ከጽዋት የኮሮና ቫይረስ መድኃኒት ለማግኘት ባለሙያዎች ያደረጉ ያለው ሙከራ መጀመሪያ ቤተ ሙከራ ሂደት ያለፈ ሲሆን ወደ ቀጣይ ምርምር ሂደቶች እንዲሸጋገር የኢትዮጵያ መንግስት ድጋፍ ለማድረግ የጤና ሚኒስቴርና ኢኖቬሽን ቴክኖሎጂ ሚኒስቴር መፈራረማቸው ተዘግቧል። ምርምሩ በመድኃኒት ግኝት ሂደት መመሪያ መሰረት ብዙ ወሳኝ የምርምር ሂደቶች የሚቀርቡትና ጊዜ የሚወስድ ሲሆን በቀጣይ በሚደረጉ የእንስሳትና የክሊኒካል ምርምሮች ባለም አቀፍና በሀገር በቀል ባለሙያዎች ጥምረት የሚካሄድ ይሆናል ተብሏል። ይህን ከሰቃሴ ለሎችም ሀገራት ለበሽታው ክትባትና መድኃኒት ለማግኘት ባለም አቀፍ ደረጃ ለሚደረገው የምርምር ጥረት አንዱ አካል መሆኑን ያስገነዘብን በአሁኑ ወቅት ያለው ብቸኛ አማራጭ በሽታውን ለመከላከል በመንግስትና በጤና ሚኒስቴር እየተወሰዱ ያሉትን እርምጃዎችን ሊወሰዱ የሚገቡ ጥንቃቄዎችና የተሰጡ የጤና ምክሮችን መተግበር መሆኑና ማሳሰብ እንወዳለን ብሏል የጤና ሚኒስትሩ። በመጨረሻም በስዊድን ደረጃ በኮሮና ቫይረስ የተጠቁ ሰዎች ቁጥር እስከ ትናንት 14 ሰዓት ድረስ 3447 ሲሆን የሟቾች ቁጥር 102 መድረሱ ታውቋል። በዓለማችን ደረጃ 30000 ሰዎች በዚሁ የኮሮና ቫይረስ መሞታቸው ተዘግቧል። የሳምንቱ አበይት ዜና በዚሁ ተጠቃሏል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ማማና ቢን ባላ ከን አዱንያ ያድስጅ ካናኡ ዲከና ወልታኔ ዲዴ ካና ወሊን ሃ ኢትስ ቢየከናስ ለጊያ አቦ
አንዳንዶች
አመድ አልተሰማም
ነበር። ኦኬ ይቅርታ። አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ተመልሰን መተናል። እንግዲህ ሰሞኑን እንደምንሰማው እዚህ ስቶክሆልም ውስጥ ብዙ ኢትዮጵያውያን ወገኖቻችን በኮሮና ተይዘው እንደሆነ ሰምተናል። አንዳንዶቹም ችላ ይያሉ እንደውም አድረው ተርፈው ኮሮና ይሁን ምን ይሁን ያዛቸው ብቻ ጉንፋንም ይሁን ኢንፍሉዌንዛ ዝም ብለው ከተማም ሲንሸራሸሩ ምሉ አሉ ጭፈራም የሚዳሉ የሚባል ወሬን ሰማለን። ይሄ እንግዲህ በራስ ላይ ብቻ ሳይሆን በሌላውም ላይ መፍረድ ነውና ጠንቀቅ ማለቱ ጥሩ ነው። ይሄን በተመለከተ እስቲ አንድ ወንድማችን በዚህ በኮሮና ተይዞ ከነበረው ወንድማችን ጋራ ውይይት እናደርጋለን። ሰላም ዲጄ ዳሊዮን።
ሰላም ሰላም አህመድ እንዴት ዋልክ?
አለሁ እንዴት አደርከው? እንዴት ነህ አንተ?
እግዚአብሔር ይመስገን አሁን እንኳን እየተሻለኝ ነው። በደንብ አገግም ያለው ማለት ይቻላል። አሁን እንኳን
ከቤት ወጣህ ስላገገምክ?
ነው ከቤት አልወጣሁም። መርገጥ ምንድነው እነሱ ያሉኝ ከገገምክ በኋላ ሁለት ቀን ምንም አይነት ስሜት ካልተሰማኝ ወይ ምንም ካላሳለኝ ምን ካላለኝ ከሁለት ቀን በኋላ ደውዬ እዚህ ምንድነው የሚባለው ቦርድ ሴንትራልን ደውዬ ቡክ አደርግና ቴስት አድርጌ የዛኔ ነው መውጣት መፈቀድልኝ ያሉኝ። ስለዚህ አሁን ቴስት ያለኝ ነገ ነውና ነገ ነጻ ሆንኩኝ። ያው ከነገ ጀምሮ ነው መውጣት የሚፈቀድልኝ ማለት ነው።
ለዛውም ቦርድ ሴንትራል ሄደ ቴስት አድርገው ነጻ መሆንን ካወቅ በኋላ ነው።
አው
ትክክል። ስለዚህ ተሻለኝ ብለህ መሳሉ ቆሞልኛል ትኩሳቱ ትቶኛል ብለህ ከተማ ወጥተህ ሌላውን ሰው አትበክልም ማለት ነው?
ኖ ከቤትማ ስስከነከተ እኮ ኦሬዲ መጀመሪያ ያዘህ ያሉኝ ቀን እንግዲህ እኔ መጀመሪያ ካቢዮቹ ኦልሞስት ወደ 237ኛ ነኝ የነበርኩት መሰለኝ እዚህ ሀገር ሲያዝና ወይ ግን በዛ ሰዓት ራሱ በየቤቱ እየሄዱ ነበር ቴስት የሚያደርጉት የነበሩት።
ኦኬ
አስተውሳለሁ። በእም እዚህ መተው ቴስት አርገውኝ ኤሮብለት ኦልሞስት በነጋታው ነው ምናምን ነው መሰለኝ ቴስት እናቆማለን ያሉት። እና
ቀጥል
እዛን ጊዜ ነበር ኦልሞስት ማስጠንቀቂያዎቹን በብዛት የሰጡኝ ማለት እንደዚህ አውቆኝ ተነግሮኝ ምን ብሎኝ ወጥቼ ሰው ምበክል ከሆነ ኦልሞስት በህግ ልቀጣበት እና ልጠየቅበት የምችል ነገር እንደሆነ ራሱ ኦሬዲ እዛኔ ነው የነገሩኝ። ስፔሻሊ ነግሮኝ አውቄ እያለሁ ማለት ነው።
ዲጄ ዳሊዮን እንደው ከዚህ በፊት ሰምተነዋል በተለያዩ የኢትዮጵያ ሚዲያዎች ላይ ኢንተርቪው ደረግ እስቲ እዚህ ላሉትም ኢትዮጵያውያን እንዳጋጣሚ አንላልሰሙት እንዴት ነው የተያዝከው? ታቀዋለህ? መቼ ነው የጀመረህ? እንዴት ጀመረህ? በምን ሁኔታ እነማን አስተላለፉብህን ታቃለህ?
ነው እሱን እንኳን ማለት እሱን እርግጠኛ ሆኖ መናገር ትንሽ ከበድ ይላል። በጣም ከባድ ነው። ለምን እኔ ትንሽ ከተማ ነበርኩኝ። ከትንሽ ከተማ ነው ወደ ስቶኮልም የመጣሁት። እዛን ጊዜ የሆነ ክለብ ውስጥ ሰራ ነበርና ሌሊቱን ሙሉ ነው ክለብ ሰራ ደስኩት። እንግዲህ ያ ባቡር ላይ የሚያገኘው ሰው ሊሆን ይችላል፣ እዛው ክለብ ውስጥ የነበረም ሰው ሊሆን ይችላል፣ እንደዚሁም መንገድ ላይ ያገኘው ሰው ሊሆን ይችላል። ኢቭን እንዴት ነው የሆነው ከጎኔም ቁጭ ያለ ሰው ሊሆን ይችላል አጋብቶብኝ የሄደው 100% መሆኑ እንኳን በጣም ከበድ ይላል።
ትክክል ነህ። ግን ያው ሰው ነው የሚተላለፈው ማለት ይቻላል። የግድ መሳል የለበትም፣ የግድ ማስነጠስ የለበትም፣ የግድ መነካካትም የለበትም። ይሄን እንደማስተላለፍ ሰውየውም ላያውቀው ይችላል ወይስ ሴትየዋም ላታውቀው ትችላለች። ያ ቫይረስ በላይ እንዳለ ምንድነው የተሰማህ? መጀመሪያ ይሄ ነገር ሲሰማህ እንዴት ያደረገህ?
መጀመሪያ ጉሮሮ ነው በጣም ድርቅ ያለው። በጣም በቃ የጉንፋን ፊሊንግ ያለው መጀመሪያ ላይ፣ ይሄ የኢንፍሉዌንሳ ፊሊንግ ያለው ስሜቱ የኢንፍሉዌንሳ ነው። እሱ ነው በጣም እንትን ያለኝ እና እንደው ዝም ብሎ ጉንፋንም ይሆናል ብለህ ስለምታስበው ዝም ነበር ያልኩት። ይሄ ሰኞ ማታ አካባቢ ነው የጀመረኝ። ማክሰኞ ትንሽ ራስ ምታት ምናምኑ ጀመረኝ። ያው ትንሽ ኢንፎርሜሽኑም ስለነበረኝ ይሆን አይሆን ግን ልታምንበት አትፈልግም ነው እሱ ሊሆን ላይሆን ይችላል ምናምን ብዬ ነው የተውኩትና ሮብ ቀን ነው ግን በጣም በቃ ራስ ምታቱን ምንም መቆጣጠር አልቻልኩም። የዛን ቀን የዛን የደወልኩላቸው እኔም ራሴ እንዴት ነው ይሄ ነገር ሌላ ነገር ሊሆን ይችላል ብዬ ጠረጠርኩትም የዛኔ ነው። በጣም ነበር ያመመኝ። ራስ ምታት አለው እንዴት ነው ጉንፋኑ ወሃጥም በጣም የተለየ እንትን ነገር ነው የነበረው።
የራስ ምታቱ ኃይለኛ ነው ሲሉ ሰማለሁ። ትኩሳት በጣም ኃይለኛ ነው ሲሉ ሰማለሁ። እስቲ እንዴት ነው የተለየ የሚያደርገው ከኢንፍሉዌንዛ የተለየ?
ኦልሞስት ራስ አይኔን መግለጥ ነው ያቃተኝ። ዘን ጊዜ ቀና ብሎ አይኔን መግለጥ በጣም ነበር የከበደኝ። በጣም የተለየ ራስ ምታት ነው የነበረውና ቱቢ አነስት ነው አሁን እንደዚህ አልፎ ሰውን መጀመሪያ ላይም ያን ቪዲዮ ላይ ስናገርም ያው እንደነበረው ሰውን ለማረጋጋት ነበር የምናገረው እንጂ በጣም ልዩ ስሜትም አለው። እኔ እንደውም ለምን አልነግርህም አህመድ፣ አንገቴን በመስኮት አንጠልጥዬ ያደርኩበት ጊዜም አለ። ትንፋሽ ለማግኘት ብቻ ትንፋሽ አጥሮኝ በቃ በጣም ትንፋሽ ከማጠር የተነሳ መስኮቱን ከፍቼ እዛው አንገቴን ብቻ አውጥቼ መስኮቱ ላይ እዛው በቃ ተኝቼ በዛው እንቅልፍ ወሰደኝ እና የዛን ያህል ነው ትንፋሽ የሚያሳጣህን። ስደውልላቸውም ለነሱ ኦልሞስት ክሊር የሆነ መልስ ስላልሰጡኝ ብቻ መጨረሻ ላይ መነጋገርም ከነሱ ጋር ሰልችቶኝ ነው 1177 የሚባለው ማለት ነው ዝም ብዬ ዘጋሁት መጨረሻ ላይ። እንዴት ነው አለ አርነስ፣ ያው ምንም ልናደርግልህ አንችልም ነው ኦልሞስት ሲሉኝ የነበሩት በዛ ሰዓት። ሴም ታይም ደግሞ የምታስጠነቅቀኝ የነበረችው ሴትዮዋ ያው መተንፈስ ተቃተ፣ ምንም ኦልሞስት ኮማ ውስጥ የምትገባ አይነት ነገር ሆኖ ከተሰማ ኤፔክ ወደውል ነው የምትለኝ። እንግዲህ ኮማ ውስጥ ከገባው እንዴት አድርጌ ኤፔክ እንደምደውልም አላውቅም፣ ግን ያው እሱን ነበረ ስትለኝ የነበረችው። ግን ያው ብዙ አለማወቅ ይመስለኛል በዛ ሰዓት።
ግን ይመስለኛል ዲጄ ዳሊዮን ሹክቮድ ወይም የሆስፒታሉም የሕክምና ሁኔታውም ከባድ ስለነበረ አዲስ ስለነበረና ምን ለማድረግ እንደሚችሉም ስላልተረዱ በተለይ ደግሞ መድኃኒቱም ስለሌለ ምንም ያደርጉልን እንደማይችሉ ስላወቁ ያው ኮማ ውስጥ ከገባ የሚሉት መተንፈስ አቅቶ ምንም ማድረግ ካልቻል ኢትዮጵያ ሆስፒታል ይወስዱህና መተው ነው የሚወስዱ ይወስዱህና እዛ ምንድነው እሱ መተንፈሻ አርቲፊሻል መተንፈሻ ያደርጉልሃል። ከሞትክ ሞትክ፣ ከዳንክ ዳንክ ነው። እንዴት ነው አንተ ኢትዮጵያ ውስጥ ኢንተርቪው ሊያደርጉ የቻሉት? በምን ሰሙ?
እሱ እርግጥ ምንድነው እዚህ መጀመሪያ ላይ እንደያዘኝ አካባቢ ማለት ትንሽ ይሻለኝ አካባቢ ዝም ብዬ በስፈንስ ከነበር ደውም የኔ ፌስቡክ ላይ የጻፍኩት እና እንደዚህ ማአት ሰው ተጨንቆ ይጽፍልኝ ምናምን ጀምረ ማለት ነው። ማአት ሰው እና አንዳንዶቹ አስተርጉመውት ምናምን። አሁን እኔ ኖርማሊ በትንሽ ቪዲዮ አድርጌ ለሁሉም መመለስ አልችልም እና ትንሽ ቪዲዮ አድርጌ ስለና እኔ ልበላቸው ብዬ ነው እንደውም ያን ቪዲዮ የሰራሁት።
ለመገላገል ብለህ ነው አንተ?
ኦልሞስት የነበረው ግን ነገሩ ያው በአማርኛም ስለተናገርኩት ኦልሞስት ወደ ሙሉ ዓለም ተሰራጨና ኦልሞስት እንደዛ ትልቅ ነገር ሆነ እንጂ እኔ እንኳን ያው እንደዛም ይሆናል ብዬ አላሰብኩትም ነበር። ቢያነስ
ብዙ ሰዎች ደውለውልሃል ይባላል፣ ደውለውልሃል ብዙ ሰዎች ከኢትዮጵያም ጭምር።
አዎ ነይ ስማሽ ወደዛት ስፔሻሊ ሙዚቀኞቹ እንዴት ነው አላለ ዘፈኞች ሙዚቀኞች አርቲስቶች እንደዚህ የተለያየ እንትኖች በሚያው አካባቢ ላይ ያሉ ሰዎች እንደውሎልኛል ማለት ነው።
ፖለቲከኞችስ እንደውሉልህ
አሉ ግን ያው መከፈል ግን
ኦኬ ኦኬ አንተ ካልፈለክ እንግዲህ እንዳልከኝ ከሆነ ምንም ቢሻልህም አንተ ተሽሎኛል ብለህ ከተማ ገብተህ ሌላው ሰው እንዲያዝ አላደረክም። እንደምንሰማው አሁን ሰው አንዳንዱ ሰው እንግዲህ ምን ያህል ሁነት እንደሆነ አላውቅም ጭፈራ መሄድ የሚፈልጉ አሉ ይባላል በቀውጢ ጊዜ አንዳንዶቹም ተሽሏቸው ጭራሽ ሁለት ቀን ሲቻላቸው ከተማ ሲዞሩ የሚሉ አሉ አሉና እንዴ ስለነሱ ምን 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 አስተያየት ሰጣለ? ይሄን በሽታ እንግዲህ ይሄን ቫይረስ አንተ በተጨባጭ አይተዋልና ምንድነው የምትሰጠው ምክር?
እንደዚህ የሚያደርግ ሰው እንኳን አይደለም እኔ እንጃ ለራሱ ኦኬ ለራሱ ያስባል ላይ ሰድም የሚባል ነገር በጣም ሊከብድ ይችላል ግን በጣም ሰልፊሽነት ነው በጣም የራስን ጤንነት አይደለም እዚህ ጋር ማየት ያለብህ ሌላውን ሰው ይሄ ነገር እንግዲህ አንተ ወጣሁና ባጋባህበት ሰው ሊሞት እንደሚችል ማወቅ አለብህ which is indirectly በእጅህ ራስ አንቀ አንድ ሰው ገልሃል ማለት ነው የዝከዛ ድረስ ነው ራስ ማሰብ ያለብህ ኖርማሊ ስላላየኸውና ስላንተን ስላልከው አይደለም ያ ሰው የሚሞተውን ሰው ስላላየኸው ወይ ባጠገብህ ስላልሆነ ወይ ወገን ስላልሆነ ወይ የራስ ዘመድና እህት ወንድም ስላልሆነ አይደለም ማሰብ ያለብህ ይሄ ሰው የሌላ ሰው ወንድም እህትም ነው እና በጣም እዚህ ይሃል እኔ እንጃ እንደዚህ ኃላፊነት የማይሰማው ሰው ካለ አይ ዶንት ኖ በጣም ለምን በሽታው ይገላል እንደሚገልም ይያያ ነው ያለው ከመግደልም አልፎ ኦኬ ኦፍ ኮርስ በጣም የተለያየ ኢፌክት ነው የሚሰጠው የተለያየ ሰዎች ጋር ግን እኔ ባክሜ ራሱ እኔ እንደሆንኩት እንኳን ለሰው እንዲሆን እንኳን አልመኝም አይደለም ለመሞት እስከሚደርሱ ድረስ መድረስ አይደለም ያ እኔ የተሰማኝ ስሜት ራሱ ለማንም ለጠላቴም አልመኝለትም እና እንደዛ አይነት በሽታ ይመዞርና ለሰው ማጋባት አይ ዶንት ኖ እንጃ ይሄ ከአምሮ ውጪ ካልሆነ አንድ ሰው በስተቀር ወይ ምን ያህል የራሱን ስሜት ብቻ የሚያይ ሰው ካልሆነ በስተቀር በጣም ያሳፍራልም እንደዚህ አይነት በመሆኑ
ዲጄ ዳሊዮን እንዳልከኝ ከሆነ እንግዲህ በመግቢያው ላይ ስናወራ ሆስፒታል ያሉ ምንድነው ከተሻለህና ጥሩ ስሜት ከተሰማህ ቮድ ሴንትራል ሄደህ ከሁለት ቀን በኋላ ነው ቮድ ሴንትራል ተመርምረህ ንጹህ መሆንህን ከነገሩ በኋላ ነው መውጣት የምትችለው ነው ያሉ። እስቲ ድገምልኝ እሱ ነው።
አዎ ደግሞ ያለኝ እነሱ ምንድነው አሁን እኔ ጋር ስለተገኘ ነው በቴስት አድርገው ምን አድርገው ስላወቁት ነው በዛ ቴስት በሚደረግበት ሰዓት ላይ አሁን ቴስት ማያደርጉት ሰው ላይ ምን አይነት እርምጃ ወስዳሉ ያሉት አላውቅም። እርግጥ ቢያነስ ግን እኛ ቴስት አድርገን ያገኙብን ሰዎች ላይ አሁን እንትን ውስጥም ስላለን ማለት ነው ያው ስታቲስቲክ ውስጥም ያለን ሰዎች ስላለን ለዛም ሊሆን ይችላል ብዬ ነው ማስበው ግን ያሉት ምንድነው ምንም ነገር የማይሰማኝ ከሆነ ስፔሻሊ ይሄ የሚያስለኝ የነበረው ምናምን ከጠፋ በኋላ ሁለት ቀን ቆይተ ማለት እዛም ሄጄ ሰው እንዳልበክል ነው ያው ሁለት ቀን ጠብቅ የሚሉ ሁለት ቀን ጠብቀ ቡክ ታረግና ሄደ ቴስት ታረጋለህ ማለት ነው ነጻ ከሆነ ከዛን ጊዜ ነው የምትወጣው ነው የሚሉ ያሉኝ እንግዲህ እነሱ።
አንድ ጓደኛ እዚህ ሬዲዮ ስቱዲዮ ውስጥ የሚሰራ ሊጠይቅ ይፈልጋል አጠር አድርገህ እስክንድር። እስኪ
መጠይቀህ ጥያቄ ምን መሰለህ ብዙ ጊዜ ኮቪድ ፖዘቲቭ ከተባሉ በኋላ ሆስፒታል ያው ክትትል የተወሰነ ታረጋለህ ሐኪም ታማክራለህ ትነጋገራለህ ግን እስከዛ ድረስ ግን ራስህን በመከለል ለብቻ ነው የምትቆየው ግን
ይቅርታ ይስጣል ያ በልስከር ማይኳል ሰማሁን ያለው
ስዊት ፍሪ የሚባል አለ ወይም
ትንሽታጋው
ይስማል
ደግሞ አልተሰማኝም ወደ ማይክሮፎኑ ተጋበዝ
ወይ ቀይር በዛን ዝኛው ማይክሮፎኑ ዝኛው ማይክሮፎኑ አሳጥረው
ብዙ ጊዜ ኮቪድ ፖዚቲቭ ከተባለ በኋላ አንድ ሰው የተወሰነ ቀን የሚቆይበት ቀን አለ ወይም ራስዎ ሐኪም ጋር ሄደ የሚነግርህ አለ ከቤተሰብም ከጓደኛም ከምንም ከሶሻል ኮንታክት እንድትርቅ ማለት ነው። አንተን ሐኪም የነገረህ ነገር አለ ኔጌቲቭ ነህ ካሁን ሄደ ስሚት ፍሪ ወይም ማስተላለፍ የማይሆን ያልሆነበት ደረጃ ነውና ከቤተሰብም ከሌላው ጋር ግንኙነት ትችላለህ ብለዋል ወይስ እስካሁን እንደዛው ነው?
ነው መጀመሪያ ሆኖም ያሉኝ እኔ በnumber 1 ብቻህን ነው የምትኖረው ነው ወይ ብለው እና ይጠየቁኝ ብቻህን እንደምኖር ነው የነገርኳቸው ብቻህን ምኖር ከሆነ በጣም ጥሩ ነው ያሉት ኦሬዲ መጣ አንድ ዶክተርና አንድ ነርስ ነው የመጡት እንግዲህ እዛን ቀንና አንድ ለከረና ነርስ ነው የመጡት which is like a calm bara sizi betus betechale meten kesewoch gar ndatgenay no nje yale kazi sew gar tegenay kazi sewoch gar entin belalalenyim like a calm bara ye neger skemishal dres kesew gar minim aynegenyunet mareg yellebim karekkim demetayek beheg ullu ne negerey
bidawon process maret no skaza des tqoyal negative skemibal malat
ስለዚህ እስከምባል ነው እንግዲህ እንድቆየጠ ነው የነገሩኝ አሁን በሰኞ ላይ ነገስ ሄጄ ቴስት አረጋለሁ ማለት ነው እስካሁን ከቤት አልወጣሁም ያው ቴስት እስከማረግ ድረስ ነው እንትን ያደረጉኝ ማለት ነው ይሄን የነገሩኝ የዛሬ መጪ ነው የዛሬ መጪ ነው ሮብ ነው ሐሙስ ቀን ነው የሚሆነውና ተሽሎኛል እንዴት ነው ማረግ ምናም ብዬ ነበር የደወልኩላችሁና
ለሌላውም ሰው ላንተም ግልጽ እንዲሆን ነው ምክንያቱም መውጣት ሰው ወይ ኮንታክት ከሌላ ጋር መገናኘት የሚለው ሐኪም ራሱ ስሚት ፍሪ ነው ወዲ ሌላ ማስተላለፍ አይችልም ሲል ነው እና አንተን ማለት የሚለውና ያንን ለማወቅ ብዬ ነው አንተም ይሄን ታቃለህ ወይ ብዬ
አይ እኔ እንግዲህ በራሴ ባሉኝም ማቀው ምንድነው እስካሁን እቤት ነበርኩኝ ከቤት እንዳልወጣ ነው የተናገሩኝ ግን አሁን ባለፈው ሮብ ነው ማክሰኞ ቀን ነው መሰለኝ ምንም በቃ እንዴት ነው እንደተሻለኝም ነው ያለው ተነበርኩትና ኤልቫ ኩቲ ኩይ ደወልኩኝ እንዴት ነው አሁን ተሽሎኛል መውጣት ይችላልው ያልኳት አይ ነው እንደዚህ መውጣት አትችልም ግን ቦት ሴንትራልን ደውልናስ ምንም ነገር የማይሰማ ከሆነ ቦት ሴንትራልን ደውላሉኝ ወደዛ ሊደውል ሞከርኩኝ ያው ሮብም ሐሙስም ማለት ላዲናቻል ቻልኩም ቦርድ ሴንትራልን አርብ አገኘዋቸው ማለት ነው ያዛን ግዜስ እንደዚህ ሆኛለሁ እስካሁን ከቤት ያልወጣው ነበርና ሳሁን ኤልቫስ ኩቲኩይስ ደውል ደሞ እንደዚሁ ቡክ አርገ ቴስት ማድረግ አለብህ አሉኝ አልኳቸው ያው እዚህ ሶልና ስለሆነስ ቡክ አስደረጉኝ ማለት ነው እዛው እንዳለ እና አሁን ለሰኞ ነው የቀጠሩኝ ለነገ ማለት ነው
እሺ ዲጄ በቃ በጣም ያው ግልጽ መሆን ያለበት ለአንተም ለሌላውም ለህብረተሰቡ ኔጌቲቭ ሆኖ ስሚት ፍሪ ከስካል ተባለ ሰው በራሱ ተሽሎኛል ብሎ ከቤተሰብም ከሌላም ሰው ጋር መገናኘት እንደሌለበት ያው ሆስፒታል ውስጥ እንት ስለሚሉ ነው አመሰግናለሁ
አዎ እሱንማ ኦፍ ኮርስ እንደዛማ በማለት እኮ ነው እስከናካቸው በህግ ሁሉ ሊያስጠይቀኝ እንደሚችል የነገሩኝ አባባሌ ራሴን በራሴ አይደለም ፖዚቲቭ እና ኔጌቲቭ እምለው ሄጄ ቴስት አድርጌ ነው ኔጌቲቭ እንደሆንኩኝ ማሳየው ግን ይሄኛው ደግሞ ስክሪን እኛን ቴስት ያደረጉን ሰዎች ይመስለኛል ቴስት ያላደረጉ ሰዎች ምን ያህል እንትን ይላሉ አላቀም ግን እንደሚምለው እንደኔ እንደተረዳኝ ከሆነ አንድ ሰው ምንም ነገር ሳይሰማው ሁለት ሶስት ቀን መሄድ አለበት ቤት ውስጥ ቁጭ ብሎ እሱን ነው መሰለኝ የተረዳሁት ምንም ነገር ሳይሰማው እና ሲዛኔ ነው መሰለኝ ግሪስ ክፍልት የሚሆነው ለአንድ ሰው ይመስለኛል ነው እንጂ እርግጠኛ አይደለሁም ሆነ
እንግዲህ ቶኛ ላወጣበት እንደገባን ከሆነ አንተም ደጋግመው ሁለት ጊዜ ሶስት ጊዜ ነገርከን ሐኪሞቹ ያሉ ምንድነው ተሽሎ ሁለት ቀን ያህል ከቆየህ በኋላ ቤት ውስጥ ከዛ በኋላ ሐኪም ቤት ወይንም ቦርድ ሴንትራል ደውለህ ቼክ ታደርጋለህ ቼክ አድርገውህ ንጹህ ነህ ይሄ ቫይረስ የለብህም ሲሉ ያን ጊዜ ነው የምትወጣው ነው ያልከን ከመጀመሪያው
ጀምሮ
በጣም ጥሩ እና መሰግናለን እንግዲህ አሁን አንተ በምን አይነት ሁኔታ ነው ያለህ ምንም አይሰማህም
ምንም አይሰማኝም እንግዲህ ይብለስከን ሙሉ ኢትዮጵያ ጸሎት ነው ያገዘኝ እኔ እንኳን በጣም ምንም ነገር የለብኝም
እንግዲህ መልካም ደስ ብሎናል አንተም ስለዳንክ ስለተሻለ በተለይ ኢትዮጵያ ድምጽ ሬዲዮ ባንተ ትልቁለታ ባለውለታው ነህ ለኢትዮጵያ ድምጽ ሬዲዮ በየአመቱ መታደርገው በነጻ መታደርግልን መተባበር ቀላል አይደለም እኛም በተደጋጋሚ ደውለን መልክተንልህ ነበር ግን እንዳሁን እንደገባኝ ስልክ ተቀይሯል ማለት ነው ያቱም ሁለት የተለያየ ስልክ ደውዬ ከሳምንት በፊት ጀምሮ አላገኘሁህ መልክት ሁሉ ደጋግሜ ትቼ ነበር ዛሬ ነው ሰዎች ነገሩኝ በጣም ደስ ብሎናል እንግዲህ መልካም ማገገም ነው የሚባለው ይሁንልህ
ቴንክ
ለሌሎች ኢትዮጵያኖች የምታስተላልፈው መልክት አጭር መልክት ካለ
ለተያዙትም ላልተያዙትም ለሁሉም
ለብዛት የሚችለው ምንድን ነው? በብዛት በሽታው ቀላል አይደለም እንደሚመስለን አይደለም። ኦፍ ኮርስ ለአንዳንዱ ቀላል ሆኖ ያልፋል፣ ለአንዳንዱ ከባድ ሆኖ ያልፋል። ግን
ይገላልም ዲጄ ይገላልም ለአንዳንዱ ማለፍ ብቻ
ሳይሆን
ይገላልም።
ኤግዛክትሊ ይህ ኃላፊነት በየራሳችን እያንዳንዳችን ላይ ያለ ኃላፊነት ነው። ስፔሻሊ ለተለቅላሉ ሰዎች አይደርስብንም ማለት አይቻልም። ዞሮ ዞሮ በኢንዳይሬክትም ሊደርስብን ይችላል እና ፕሊስ ፕሊስ ተጠንቀቁ ነው። ፓኒክ ሳይሆን የሚያስፈልገው በሽታው እውቀትን ነው የሚጠይቀው እና በብዛት እውቀትን በስነ ስርዓቱ ለመሰብሰብን ሞክር።
እውቀቱ ደግሞ እጅን በየጊዜው በሳሙናና በሙቅ ውሃ መታጠብ፣ ሲስሉ ክንድ ላይ እጅን አጥፎ ክንድ ላይ መሳል፣ ወደ ሰው አለመሳል። በአፍንጭ እጅን ታጥቦ እጅን በእጅ ፊትንና ፊትን በጠቅላላ አፍንጫን፣ አፍን፣ አይንን አለመንካት፣ በሳሙና መታጠብ፣ ራስን መጠበቅ። መናቅ አያስፈልግም። እኔ እንደዚህ ነኝ ማለት እኔ ጀግንነት አይደለም። ይሄንን ማቆም አለብን። ለራሳችን ብቻ ለህብረተሰቡ ማሰብ አለብን። ከኔ በላይ ምንም የለም የሚለውን ነገር መተው አለብን። እኔ እንደምሰማው በጣም የሚያሳዝኑ ዜናዎች ሰማለሁ። በዚህ በሚደርሰኝ ኢንፎርሜሽን በሬዲዮኑ በኩል ሰዎች እየደወሉ እንደሚነግሩኝ እነገሌ እንዲህ ያደርጋሉ። ይሄንን ማቆም አለብን። ለራሳችን ብቻ አይደለም ለወገናችንም እናስብ ነው የምንለው። ዲጄ ዳሊዮን እጅግ በጣም እናመሰግናለን። መልካም ማገልገል ይሁንልህ። የሚቀጥለው ዓመት የኢትዮጵያ ድምጽ ሬዲዮን እንደተለመደው እንደምታገለግል ባለሙሉ ተስፋ ነን። ሰላም ሁንልኝ። አሜን። አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። በቅድሚያ አሁንም በድጋሚ የምትረዱን ኢትዮጵያኖች የአይቲ ስፔሻሊስቶች ካላችሁ እባካችሁ እባካችሁ ደውሉን በ0819100 እና አንዳንድ የምናወጣቸውን በተለይ ስለ ኮሮና የቆረጣችሁ በቫይበርና በተለያዩ ሶሻል ሚዲያዎች ብታወጡ ለወገኖቻችን ባለም ዙሪያ ያሉት ሁሉ ይጠቅማልና እርዱን። ከዚህ በመቀጠል እዚህ ስቱዲዮ ውስጥ ያሉት ወንድሞቼ ውይይት እናደርጋለን ከነሱ ጋራ ስለ ኮሮና ነው አሁንም። ከዛ በፊት ግን የጤና ባለሙያ የሆኑት ዶክተር ፈቃዴ ላኩልኝ አለ መልእክት ለኢትዮጵያውያን ይጠቅማል ብለው እሱን እንዳላ አነብላችኋለሁ። ራስዎንና ሌላውን በሽታ ከመስተላለፍ ይከላከሉ። ሽዳ ላይ ኦካንራ ፍሮም ስሚት ስፕሪዲንግ ፖ አምሃሪስካ ከታማሚው ሰው ጋራ የቀረበ ግንኙነት ከማድረግ ይቆጠቡ። በመሳያው ራስዎንና ሌላውን በበሽታው ከመጠቃት ይከላከሉ። በዚህ መረጃ ራስዎን ከመለከፍ እንዴት መከላከል እንደሚቻል ብዙ ምክር እንሰጣለን። ከታመሙ ከቤት አይውጡ። የታመሙ ከመሰሎትና ያፍንጫ ፈሳሽ ሳል ወይም ትኩሳት ካለቦት ከስራ ቀርተው ቤት ይዋሉ። ይህን ሲያደርጉ በሽታው እንዳይተላለፍ ይረዳሉ። ከህመሙ ያልዳኑ መስሎስ ከተሰማዎት ድረስ ከቤት አይውጡ። ህመሙ እየጠናቦ ከሄደና እቤት ውስጥ ራስዎን መንከባከብ የማይችሉበት ደረጃ ላይ ከደረሱ 1177 በመደወል ከጤና ባለሙያዎች ጋር በእንግሊዝኛ ወይም በስዊድኛ መነጋገር ይችላሉ። ከበሽታው ከተፈወሱ በኋላ ቢያንስ 2 ድፍን ቀናት ወደ ትምህርት ቤትም ሆነ ወደ ስራ ሳይሄዱ ይቆዩ። በእድሜ ጠና ያሉ ሰዎች በበሽታው ክፉኛ የመጠቃት እድላቸው ከፍተኛ ነው። ስለሆነም በሆስፒታል ተኝተው ህክምና የሚከታተሉትን ባርና አረጋውያን መንከባከቢያ መኖሪያዎች ያሉት አረጋውያንን እንዲያው ግድ ካልሆነ በቀር መጠየቅ አያስፈልግም። ትንሽ ህመም የሚሰማው ከሆነ ደግሞ ጭራሹን ወደ እነዚህ ቦታዎች ዝር አይበሉ። የአረጋውያን የጤና ጥበቃ የሥራ የምትሰሩ ሰዎች የሚያስላችሁ ከሆነ ወይም ጉንፋን ነገር ከያዛችሁ ወደ ሥራ ቦታ መሄድ የለባችሁም። የኮቪድ-19 ህመም ዋናዎቹ ምልክቶች ትኩሳትና ሳል ናቸው። ከዚህ በተጨማሪም የትንፋሽ ማጠር፣ ያፍንጫ ፈሳሽ፣ የጉሮሮ ህመም፣ ራስ ምታት፣ የጡንቻና መገጣጠሚያ ህመም የተለመዱ ናቸው። የዚህ በሽታ ተጠቂዎች በአብዛኛው መጠነኛ ህመም ሲኖርባቸው በራሳቸው ግላዊ እንክብካቤ ብቻ ድነው ይወጣሉ። ብዙዎቹ ደግሞ ለከፋ ህመም ይዳረጋሉ። የመተንፈስ ችግርና የሳምባ መበከል ሁሉ ሊደርስባቸው ይችላል። እንዲህ አይነት ምልክቶች ከታዩቦት ይቅርታ ሌሎች ሰዎችን ከማግኘት በእጅጉ ይቆጠቡ። እጆቹን በተደጋጋሚ ይታጠቡ። የኮሮና ቫይረስን የሚያራባውን ንጥረ ነገር በአንድ አካል ወደ ሌላ የመተላለፍ አቅሙ ከፍተኛ ሲሆን እጆች ላይ በቀላሉ የመላከክም ባህሪ አለው። በዚህ ምክንያት ሌላን ሰው በእጆ ሲነኩት ወደ ተነካው ሰው ይተላለፋል። ስለዚህ እጆቹን በሳሙናና በሙቋ ቢያንስ ለ20 ሰከንዶች መታጠብ አስፈላጊ ነው። እጆቹን ሁሌ ይታጠቡ። ወደ ቤቱ ሲገቡ ወይም ውጭ ቆይተው ወደ ስራ ቦታ ሲመጡ ምግብ ከመመገብም በፊት የሚበላ ነገር ከመንካቶ በፊት እንዲሁም መጸዳጃ ስፍራን ጎብኝተው ሲጨርሱ እጆቹን በሳሙናና በሙቋ መታጠብ አይዘንጉ። እጆቹን መታጠብ የማይችሉበት ሁኔታ ካለ የእጅ አልኮልን እንደሌላ አማራጭ በመውሰድ ሊጠቀሙበት ይችላሉ ይላል የኚህ የጤና ባለሙያ ምክራቸው።
እናመሰግናለን አቶ አህመድ። አሁን እንትን አንድ አድማጭ አለ ዶክተር ፍቃዱ ምናገረው ነገር አለ ምናም ብሎ መስመር ላይ ይከተቻለ። ዶክተር ፍቃዱ ይቀጥሉ።
እሺ አመሰግናለሁ። ይሰማል። አዎ አህመድ አሁንም ያነበብከው በጣም ጥሩ ከምንድሄት የተላለፈ ነው። ያው በአማርኛ ተተርጉሞ ለዚህ ላለ ህብረተሰብ እንዲተላለፍ በተለያየ ሚዲያ እንዲተላለፍ የታሰበ ነው። እንግዲህ በሽታው ከየትም ይምጣ እንዴትም ይምጣ እሱን ለባለሙያዎቹ ትተን እኛ ምን ማድረግ አለብን በሚለው ላይ ነው ይሄ የኮሮና ወይም ኮቪድ-19 የበለጠ በሽታው የሚያጠቃው የመተንፈሻ ኦርጋናችንን ስለሆነ በዚህ እንዴት እንደሚተላለፍም በተለያየ ተጠቅሷል። ስለዚህ ያንዳንዳችን እንደ ጉንፋንም ወይም እንደ ኢንፍሉዌንዛም አድርጎ ሳሉም የጉሮሮ ህመምም ትኩሳቱም አሁን ቀደም ወንድማችን እንደተቀሰው እያንዳንዱ ላይ ኢንዲቪዲዩዋል ነው የተለያየ አርጎ ነው የሚታየው። ስለዚህ እኔ እንደዛኛው በጣም አልታመምኩም ብሎ ወደ ውጭ መውጣት ወይም ደግሞ ጥንቃቄ ለማድረግ የበለጠ አረጋውያኖችንና የታመሙትን በተለይ የክሮኒካል በሽታ ያለባቸውን ከዲያቤትስ ጀምሮ የልብ ህመም የሳምባ ህመም ያለባቸውን በሙሉ ስለሚያጠቃ እነዛን ሰዎች ባንገናኝ ጥሩ ነው። ስለዚህ ምንሰራም ብንሆን ይህ ሲምፕቶሙ ካለ ወይም ትኩሳቱም ባይኖርም እያንዳንዳችን ቴርሞሜትር ቤት ውስጥም ላይኖረን ይችላል ራስ መታትም ይሁን ሳሉም የጉንፋን አይነት መልክ በሚሆነበት ሰዓት ራሳችንን ማግለሉ በጣም ጥሩ ነው። ቤተሰብ ውስጥም ካለን ሳሙናም መለይ ብንለይ ፎጣም የራሳችን ብንለይ ጥሩ ነው። ህፃናቶቹ አንድ አይነት ፎጣ ከመንጠቀም የተለያየ ፎጣ ብንጠቀም ሳሙናም ስንበላም አንድ አንድ ሜትር ርቀት ሆኖ ቢሆን ጥሩ ነው። በተለይ አሁን እንደሰማነው ብዙ ኢትዮጵያኖች አበሾች በተአረጋውን ቤቶች ስለሚሰሩ ወደዛም አካባቢ ጤና ካልሆኑ ባይሄዱ ጥሩ ነው። አሳውቀው እስካሁን እስከ 21 ቀን ድረስ የከሰራይ መቅረት መንግስት ስለፈቀደ ያንንም ማድረግ ይቻላል። ሄደን እነዛን ሰዎች ነው የምንበክለውና ጥንቃቄው በጣም ጥሩ ነው። የእምነት ቦታዎችም አሁን ተዘግተዋል። ሁሉ ነገር በኦንላይን ነው የሚተላለፈው። ስለዚህ በዛ አይነት ልንቀንሰው እንችላለን። ያው የጤና ባለሙያዎቹ ጤና እስከሆነን ድረስ እናገለግላለን። እኛም ሲምፕቶሙ ካለን ያው አንሄድም በሌላ ሰው ይተካል ማለት ነው። ይሄንን ለማስተላለፍ ነውና አህመድ ያነበብከው በጣም ጥሩ ነው። እነሱም መከታተል ይኖርብናል ማለት ነው።
ዶክተር ፈቃዱ እጅግ በጣም እናመሰግናለን። የኢትዮጵያ የጤና ባለሙያዎች እንደዚህ በተለያየ ጊዜ እየገባችሁ ለህዝባችሁ ለወገኖቻችሁ መልእክታችሁን ማስተላለፋችሁን የኢትዮጵያ ድምጽ ሬዲዮ አጥብቆ እንድትከተሉበት በአክብሮት ይጠይቃል። ዶክተር ፈቃዱ አሁን ያሉት ላይ አንድ መጨመር የምፈልገው ቅድም የጤና ጥበቃ ሚኒስትር ሲናገሩ አሁን እርሶ እንዳሉት መንግስት ከዚህ በፊት ይደረግ የነበረውን አንድ ሰው የመጀመሪያው ቀን ከስራ ሲቀር የሚቆረጠው 100% ገንዘብ ዛሬ ቀርቷል። ያንን ሁሉም ሰው ገንዘቡን ያገኛል። ስለዚህ ካረንስ ዳግ ይኖርብናል ብላችሁ እንዳት ከስራ መቅረታችሁ እንዳትው ካመማችሁ የግድ ስራ አትይሉ። ካረንስ ዳግ የለም ይሄን ተናግሯል ሚኒስትሩም። አሁን ዶክተር ፈቃዱም እንዳሉት ተራዝሟል። የሐኪም ፈቃድም ከስምንት ቀን በፊት ሳይሆን 15 ቀንም ብለው ነበር እሱንም ትተው ወደ 21 ቀን አዝረውታል። ስለዚህ ትንሽ ህመም ካለባችሁ ባካችሁ እቤታችሁ ቁጭ ባሉ በተለይ ዶክተር ፈቃዱ እንዳሳሰቡት አረጋውያን ቤት የምትሰሩ ወገኖች ካላችሁ ህመም ሲሰማችሁ የሐኪም ፈቃድም ማስፈልግም መቅረት ነው። ካረንስ ዳግ የለም። ዶክተር ፈቃዱ እጅግ በጣም አመሰግናለሁ። እንግዲህ እስቲ በዚህ ጥያቄ ላይ እዚህ ያሉት ወንድሞች ምን እንደሚሉ እንስማቸው። ቀጥሉ ውይይታችሁ።
እሺ እግዚአብሔር ይስጥልኝ። አመሰግናለሁ።
ኦኬ እንደም የጀመርነው አንድ ውይይት ነበርና አላላ 15 ደቂቃ ነው አጠራርከን ያን ውይይት አሁን በ24 ሰዓት ውስጥ ኢትዮጵያ ውስጥ 3 ተጨማሪ ኬዞች ተሆኑ ከ16 ወደ 19 ደርሷል። የታማሚዎች ብዛት እንደዚህ ደግሞ ኢትዮጵያ መንግስት መድኃኒት እንደተገኘ ገልጿል። የተለያዩ የንጽህና መጠበቂያ እቃዎችን በነጻ እያከፋፈለ ነው። ከውጪ ለሚገቡ ኢትዮጵያውያን ደግሞ ራሳቸው ወጪ ኳራንታይን ሆስቴሎች ተዘጋጅተው አቅም ላላቸው እነዛ ሆቴሎች ላይ እንዲቆዩና 14 ቀን እንዲቆዩ፣ ሌሎች አቅም የሌላቸው ደግሞ
በተለያዩ ትምህርት ቤቶችና ምናምን
እንዲሁም ደግሞ የገቢ ማሰባሰቢያ ፕሮግራም የተደረገ ነው። የተለያዩ ሰዎች ገቢ እያሰባሰቡ ነው። ቴዲ አፍሮ 1.2 ሚሊዮን፣ ኃይሌ ገብረስላሴ 1.5 ሚሊዮን፣ ሌሎች አንድ ባላት
ቤትም እና ከተለያየ ሆቴል
እና ብዙ እየተረባረበ ነው። መንግስትም ድጋፍ እያደረገ ነው። እስቲ ወደ ሁለት ጉዳዮች ደን ይወይ። አንደኛው ከውጭ ሀገር የሚሄዱ ኢትዮጵያኖች እኛንም ስለሚመለከት በተወሰነ መልኩ
ባይዘወይ ዛሬ ዋና ዋና ወደ 13 ዋና ዋና መንገዶች ላይ የኬሚካል ርጭት ማን ይደረጋል
እና ከኢትዮጵያ ከሌላ ሀገር ወደ ኢትዮጵያ የሚመለሱ ሰዎች በዛን ያህል ገንዘብ በቀን $25 ነው አንድ ሰው ሊከፍል የሚጠበቅበት። የተያዙ 3 ሆቴሎች ናቸው። ወደ በ14 ቀን 58000 ኢትዮጵያ ገንዘብ መክፈል አለበት ለመቆየት ነው ማለት ነው። እዛ ለም ካልሆነ ወደ ግል ማለት መንግስት ለዘጋቸው ቦታዎች ነው የሚሉት። እዛ ላይ የተለያዩ ኮምፕሌኖች አሉ። አሁን እየገቡ ያሉ ሰዎች ከሳውዲ አረቢያም ከሌላም በስራም በማህበራዊ ህይወት ቀውስ የሚመለሱ ሰዎች አሉና አቅም የመክፈል አቅም የሌላቸው ሰዎች ከግንዛቤ ውስጥ ያስገባ አይደለም የሚል ነው። ሌላው ደግሞ የመድኃኒቱን ሁኔታ ነው። ተገኝቷል የተባለው መድኃኒት ምን ደረጃ ላይ ደርሶ ነው ኢትዮጵያ መንግስት ይፋ ያደረገው የሚለውን ብንወያይ ደስ ይለኛል። ከሁለት አመት ይራሱ
እሺ በግል ኮርቺ የሚገቡ ኢትዮጵያውያን ኩሩ ደክተያን ማለት ነው ማከም ይላችሁ ለሰዎች ምን ሰፖርት አድርገን ግን ከዛ
ኦኬ
ከዛ ውጭ ግን በተለይ መድኃኒት ተገኝቷል ከሆነ መድኃኒቱ ፕሮሰስ ላይ ነው ኦልሬዲ ፊክስ አሉ ተገኝተ መመራ ተጠናቆ የፕሮሽ ተደረገ ነገር ግን ሂደት ነው። ሂደቱ እንደኔ እይታ ወጀምብር ይፈጥራል ህዝቡ ወደ ቀደም ተናግሮ ነበር ማዘናጋት ወደ አሁን ያለው ህብረተሰብ አሁን ያለው ህብረተሰብ ትራንስፖርት ሲስተሙ ሂደቱን እንደሚመለከት ያን ያጠነቀቀ ያደረገ አይደል እንደምንመለከተው ማለት ድርጅቶችን የትራንስፖርት ሲስተም የገበያ ማዕከላትን እንደምንመለከት ያን ጥንቃቄ ይወሰድ አይደለምና ይሄ ባለበት ሁኔታ መድኃኒት ተገኝቷል ብሎ ህዝቡ አናውንስ ማድረግ ህዝቡ ወደ ማዘናጋት ግን ማለት ለቸርች ነው በዚህ ብላርዚያን ያ ለማ ይጥራ ተበያቹ ጥሩ ተማማሪ ስቴቶች ታን ጥሩ አጥኞች ነው ያገኝ ይችላል። ነገር ግን ምንድነው በይሳት መናገሩ ብዙ ማዘናጋት ወደ ማዘናጋት ይከተል ይችላል። ከዚህ ልክ ማተኮር ያለብን እንደኔ ህብረተሰቡን ምናልባት አስገዳጅ ነገሮች ላይ ብናስኬደው ለምሳሌ ጣላን የክብ ተቋማት ሰማራት ተፋል ለሚሆንና ሰው 800 በየጊዜው እየረገፈ ያለውና የተሰጠቱ ከታናሳ ሰሙ ሰለሞን በየስራው ነገርና ምናልባት የኢትዮጵያ መንግስት ማድረግ የሚገባ ነገር
ምን አይነት እርምጃዎች ሊወስድ ይችላል?
ለምሳሌ መጀመሪያው እርምጃ አስገዳጅ ሁኔታዎችን ስብሰባዎችን መቀነስ ብሏል። የትራንስፖርት ሂደቱ አንድ አፍሪካ ሀገር አሁን ምን ይሉታል እንቅስቃሴዎችን የተገታበት ሁኔታ አለ። የትራንስፖርት ሂደቱንም ሚቲንጎችንም ነውችን የተገታበት ሁኔታ አለ። ከዛውጭ ደግሞ የህክምና መከላከያ ነገሮችን ለምሳሌ ማስኮችን ማምረት እሱን ቢያድርግ ጓንቶችን የሳኒታይዘሮችን ማምረት ቢገባ እንጂ ምናልባት ተገኝቷል ብሎ አንወስ ማድረጉ ህዝቡን ተዘናክቶ ወደ ነበረ እንቅስቃሴ ሊገባ ይችላል።
እስከንዳል ያሰኝ አይ ከያው ከመሳሳይ ሐሳብ ነው። ያው ህዝቡ የተቻለውን ጥረት እየተደረገ ነው በመንግስትም በህዝብም በኩል። ጥረቱ ግን አሁን መድኃኒት መገኘቱ ራሱ የባህል መድኃኒትና ዘመናዊን አድርጎ ራሱን ችሎ የሚሄድበት ቢገኝ ጊዜ ይወስዳል። ስለዚህ ቀላሉና ህዝብ ማድረግ ያለበት መንግስት አሁን እየተደረገ ያለው ባህል ሀብቶች የተሰሩ ሆቴሎችን እየሰጡ ነው። እንደዚሁም ቤታቸው ለግል አርቲስት አመልማል ቤቷን ሰጣለች ለእንደዚህ ጉዳይ ላይ ለተዋቂ ባህል ሀብትም ወርቁ ቢተው በትልቅ አፓርታማ የተሰሩ ቤቶችን ሙሉ ለሙሉ ለዚህ አገልግሎት እንዲውሉ ከፍተኛ ገቢ ያላቸው እነዛን ሰጥቷል።
ወደ 3 ቤቶች ፎቅ ነው ማለት ነው። ግራንድ ፕላስ 5 6 እና 7 የሆነ እና ከነ መኪናዎች ጭምር
ከነ መኪናዎች ጭምር እንደዚህ አይነቶች ነገር
ሲስተም የሚባል ሰው ነው በኢትዮጵያ ውስጥ አሁን ካሉ ባለሀብቶች ምናልባት ካሉ አቅም በ613 ሚሊዮን ብር ድጋፍ አድርጓል በተለያዩ ሁኔታዎች ማለት ነው። እና በጣም
እነዚህ ሰፖርት ያደረገው በአመት 80 ሚሊዮን
ጻድሰነ ያ ለዚህ ድጋፍ ያደረገው። ስለዚህ አሁን የምናየው ምንድነው መንግስትም ባለሀብቶችም በፊት ጊዜ እንዴት ነው የሆነ በሽታ ሲመጣ እኮ የባለሀብቶች ድጋፍ እንደዚህ ጎልቶ አይታይ። አሁን ግን ይሄ ብሔር አይመርጥም ጾታ አይመርጥም ምን አይመርጥም ከፍተኛ አደጋ ነው የመጣው በአገራችን ላይ በህዝባችን ላይ በአለም ላይ። ስለዚህ ከመድኃኒቱ መገኘት የራሱ የባህልና እነዚህ ጥሩ ሂደት ይያለ ነው ጥሩ ፕሮሰስ ላይ ይያለ ነው። ግን መተኮር ያለበት ህብረተሰቡ የመከላከያው ግልጽ የሆኑ የመከላከያ አሁን ዶክተር ፍቃዱ መተናገረው አለ በዚህ ሚዲያ ቢኒያምም ማህመዶን ዮናስም ያነሳችሁታል የመከላከያው ላይ ፎከስ ማድረግና እንደዚህ ባለሀብቶችም የመከላከል ህዝብን ያው ወገን ነውና የሰው ህይወት ያለፈ ስለሆነ ትኩረት ሰጥቶ ይሄንን መከላከል ላይ ማትኮሩ ነው።
ያው ሌላው ሀገራችን በዚህ ሰዓት ዶክተር አብይና ጃክማ ጥምረት ፈጥረው ለአፍሪካ ሌሎች ሀገሮች የህክምና የዶክተሮች ሌላው ደግሞ ሃንድ ማስክና ማነው ፌስ ማስክና ሃንድ ግላቭስ
ለ39 ሀገሮች ያስከፋፍሎ ነው
ሀገሮች ከኢትዮጵያ ዲስትሪቢዩት እንዲደረግ በማድረግ የሆነ ቅንጅት ፈጥሮ ከፋውንዴሽን አይነት ነገር ግዜ ፋውንዴሽን የተንቀሳቀሱ ነው ያም ይበል የሚያስፈል ነው በተለይ ኢትዮጵያ ያላትን ሚና ከፍ ያደርጋል
ኢትዮጵያ ኤርላይንስ ለሁሉም ለአፍሪካ ሀገሮች
በሙሉ ለ39 ሀገሮች
ልታረጋግ
እና ኖርማሊ አሁን እንደ ህንድ በመሰሉ ሀገሮች ላይ 1.3 ቢሊዮን ህዝብ ባለበት ሎክዳውን ለ21 ቀን ቻዝ ጠቅላይ ሚኒስትሩ ምንድነው ያለው 21 ቀን ከቤት ብትወጡ አገራችን 21 አመት ወደ ኋላ ተመለሳለች በኢኮኖሚ ስለዚህ 21 ቀን ሰክሪፋይ እናድርግና ወደዛ ወደ ኋላ እንዳንመለስ ኢትዮጵያ ውስጥም እንደዚህ ነው ለምሳሌ የለት ጉርስና በለት ጉርስ የሚተዳደሩ የትራንስፖርቱን አብዛኛው ሰው በዛ አይነት መልኩ ነው የሚተዳደረው ስለዚህ ሎክዳውን ኢትዮጵያ አማራጭ አይሆንም ሰው
አልክ ነው ይሄን እንትን እንላለን ሌላ ነኝ እንደው እንደ አንድ እንደ ሐሳብ መሐመድ ወይ ቤንያም እንትሉ ከሆነ እንደ ሐሳብ አሁን በተለያየ ሰዎች ባለፈው ሳምንት ማለት ብዙ ሐኪሞች ጤና ባለሙያዎች አሉ የተለያየ ብስራ ላይ የሚሰሩ አሉ በአይቲ ላይ አሁን እርዳታ መንፈልግበት አለ በአይቲው ላይ በባስም በመንዳ በተለያየ ሙያ ላይ ያሉ ኢትዮጵያውያኖች ወደ አንድ ሆነ በፊት ከነበረው የተሻለ ነገር በአንድነት የሰውን ህይወት የሚያጠፋ ከፍተኛ አደጋ ተጨምሯል ከፍተኛ አደጋ መጥቶብናል ፈጣን ጊዜ ውስጥ ነው ያለነው የቀድሞ የነበረው ያለፈው ጨለማ ጊዜ በብሔር በጎሳ በምን የሚለው ቀርቶ አሁን የመጣብንን የሰውን ዘር ለማጥፋት የመጣውን ከፍተኛ በሽታ በጋራ እንከላከልበት ቀድሞ የነበሩት የጤና ባለሙያዎች ማህበር የመምህራኖችም አሉ ሌሎችም በአንድነት መጥተን ለሀገራችን በተግባር ቢያንስ እዚህ ያለነው ፕሮጀክት መቅረጽ የሚችሉ ሰዎች እንደዛ አድርገን ለምንድነው ቤዚክ መከላከያ ጥረት አለ ሀገራችን ላይ የጓንት ጥረት አለ ማስክ ጥረት አለ የዲስኢንፌክታንት እንደዚህ ጥረቶች አሉና እነዚህን ራሱ በተደራጀ ነገር ሆነን የህክምና ባለሙያዎች ማህበር የመምህራኖች አሉ የተለያየ ስራ ላይ IT ለሚሰሩ አሉ አንድ ላይ ሆነን ተሰባስበን ደግሞ በአዲስ ነገር የመጣውን በመንግስት ብቻ ወይ በግለሰብ ወይም ደግሞ በአባላት ሀብቶች ብቻ አይደለም እኛም እንደ ኢትዮጵያዊ ይሄ ነገር ወገኖቻችን እኛንም አናቆም ወደፊት አይና ይሄንን የምናደርግበት ነገር አሁን መሰብሰብ ክልክል ቢሆንም ሰው በሐሳቡን ይያጉላላው ቆይቶ ሁሉም ወደ አንድ መጥተን ተሰባስበን ለሀገራችንም አንድ ነገር በዚህ ምን አደርግበትን ምን በሐሳብ ደረጃ ለማስተላለፍ
ዝግጅት ያስፈልጋል ማለት ነው።
አዎ ያው መሰብሰብ ስለማይቻል ወደፊት እንግዲህ ተነጋግረው በግለሰብ መምህራን ማህበር አሉ የኢትዮጵያን ጤና ባለሙያዎች አሉ በአይቲ ላይ አሉ በባስ ሹፌሮች አሉ ፕሮፌሽናል ታክሲ ውስጥ የሚሰሩ አሉ ሁሉም አንድ ላይ
በእውቀቱም
አቅሙም ሆነን አገራችን ወገን ነው
እንትን ማረግ አለበት።
አዎ ወደ አንድ እንትን
በጣም ለምሳሌ ትናንት ሳናስተው ታማኝ
ታማኝ
በሶስት ሰዓት ጊዜ ውስጥ ወደ 40,000 ዶላር ነው
36 ሚሊዮን ብር የሚለቻለኛ
አ ማለት በእንት ሲመነ ኢትዮጵያ እንት ነውና ገና አሁን ይሄ ገና ባለ
መጀመሩ ነው ገና
መጀመሩ ነው ግን ያ ቀድመ ዝግጅት መደረግ እንዳለበት ነው ተዘጋጅቶ መጠበቁ እንት ነው።
በጣም ጥሩ። እንግዲህ ከዚህ ውይይት እኔ የተረዳሁት ነገር ቢኖር ምንድነው እኔ ማምንበት ኢትዮጵያ ውስጥ መዳኒት እየተገኝቷል ወይ እየተገኘ ነው ማለቱ እኔ ጉዳቱም ምንድነው እኔ የምፈራው ማዘናጋት የሚለውን ፈራለሁ። አንደኛ መዳኒት ቢገኝም መዳኒት ስራ ላይ ስኪውል ድረስ አመታት ይፈጃል። አንድ ሱ ነው። ሁለተኛ እኛ ሀገር መገኘቱ ያኮራኛል ደስ ያሰኛል። ግን ያንን እንደ ትልቅ ነገር አሁን አርጎ ማውራቱ ህዝቡን ያዘናጋና ችግር የለም መዳኒት ተገኝቷል ብሎ ከጥንቃቄ እንትን እንዳይል እፈራለሁ። ስለዚህ እኛ ሀገር መደረግ ያለበት ምንድነው? እኛም ሀገር ሆነ እዚህ አለ ኢትዮጵያዊ ማድረግ ያለበት በአጠቃላይ በዓለም ዙሪያ ያለ ኢትዮጵያዊ ማድረግ ያለበት ጥንቃቄ ነው። መጀመሪያው መከላከል ነው። መከላከል ያለ ማድረግ የሚያስፈልጉትን አሁን ዶክተር ፈቃሉም ነግሮናል ሌሎችም እንደዚሁ ነግሮናል በተለያዩ ሚዲያዎች ተነግሯል በ ምንድነው ስዊድን የመንግስት መስሪያ ቤቶችም ወጥቷል እዛ ላይ አለ እጃችሁን ታጠቡ አፋችሁን አትንኩ አብንጫችሁን አትንኩ አትጨባበጡ ወዘተ ወዘተ እነዚህ ቀላል የሆኑ ነገሮችን እናድርግ ከታመመን ከተሰማን ቤታችን እንቀር መከላከሉ ላይ እናተኩር። አንድ ሁለተኛ እናንተ አሁን ስታነሱ የሰማሁት ጥሩ ሐሳብ ነው ከዚህ በፊትም ሰዎች ደውለው አናግረውኝ ነበር ምንም እንኳን በአሁኑ ጊዜ መሰብሰብ ባይቻልም በስልክ ማድረግ ይቻላል። የኢትዮጵያ ድምጽ ሬዲዮ ደግሞ ክፍት ያደርጋል እንደዚህ አይነት ዓላማ ኢትዮጵያኖች እየደወሉ ይሄንን እንዴት አርገን ተደራይተን በተለያየ ፕሮፌሽናል ያለ ኢትዮጵያዊ ተደራይቶ ሀገሩን ህዝብ በአፍ ብቻ ሳይሆን በወሬ ብቻ ሳይሆን በስራ በሚችለው ያለው በገንዘብ ያለው በእውቀቱ በምንችለው ነገር እንድንረዳ ማድረግ እንችላለን። ለዚህ ደግሞ ህዝቡ ፈቃደኛ ከሆነ ኢትዮጵያ ድምጽ ሬዲዮ ክፍት አድርጎ ህዝቡ እንዲወያይበት ማድረግ ይቻላልና በእኛ በኩል በዚህ የተቀደሰ ሐሳብ ላይ ዝግጁ ነን ይሄን ለማስተናገድ። እንግዲህ አድማጮቻችን ያለን ፕሮግራም እስከዚህ ድረስ ነበር። 5 ደቂቃ ይቀረናል ፕሮግራማችን ሊፈጸም። መጨረሻ የምትሉት ካለ አንድ ደቂቃ
እኔ የምለው አሁን ያው በኮሚኒቲው ላይ ወደ 48 ሰዎች እንትን ያሉት አለ ለማመስገን ነው እንደ ከዚህ ቫይበር ግሩፕ ላይ
ምንድነው
የኢትዮጵያ ኮሚኒቲ እነሱን በይበልጥ በጣም እንጠንክርን በርታ ይቀጥል
እና እንግዲህ ኢትዮጵያኖች እንጠንቀቅ አገር ቤትም ያሉሁን አሁን አንድ አንዴ በዚህ በእንትኑ ኢትዮጵያኖች እንደም ጆክ ያበዛሉ አሁን ኢትዮጵያ ውስጥ 15 ቀን አትጡ ቢባሉ አለ እና እንደም የሆነ ጆክ ነው የሰማሁት እና ስትወጣ ተገደላለህ ይባል ማን ነው ሞተው ብሎ ለማለት ይወጣል
እንጃው
ወጥቶ ለማለት ይወጣልና ስለዚህ ይሄን ነገር እንደ ቀልድ ባናየውና ሲሪየስ አርገን
የጣሊያን እንትን ያስተምረናል ለምራሱ
ሌላ ደግሞ እንትን ያየው ብዙ ጊዜ አሁን የሆነ ቀደም የሰማሁት እንትን ነው እና ጣሊያን ውስጥ በብዛት የመተላለፊያው እንትን ያለው በጫማ ላይ ነው
ጫማ ነው
እና ጫማችንንም
ስታውቀው
በዲስኢንፌክሽን ምናምን መጠቀም ማጥራት አለብን ነው ፕሮግራማችን በዚህ የሚጠናቀቅ ይመስለኛል።
የመሰና ብቻ ሙዚቃ መጋበዝ ብቻ ነው የሚቀረን። እስከ ሳምንት መልካም ሳምንት ሁኔታው በዚህ ከቀጠለ ሳምንት እንገናኛለን። እንዲያየን ደግሞ ማንገናኘን ቆይ
ዲስከሽን ብዙ ያስወራናል።
ለማንኛውም የኢትዮጵያ ድምጽ ሬዲዮ በቫይበርም ሆነ በዌብሳይቱ የሚተላለፍም ሆነ የማይተላለፍ ከሆነ መከታተል ትችላላችሁ። አፕዴት እናረጋለን። አናውቅም ላንቀጥል እንችላለን ኔክስት ዊክ።
I'm not afraid.